እንደምን ዋላችሁ? እንደምን አመሻችሁ? እንደምን አደራችሁ? ባያላችሁበት አቅጣጫ ዛሬ ቀኑ እሁድ ሰኔ 21 2026 እንደ አውሮፓውያን አቆጣጠር ከምሽቱ 8 ሰዓት የጾሮትና የሰንበት ትምህርት ፕሮግራም የሻሎም ፕሮግራም እንኳን በደህና መጣችሁ እላለሁ። እንኳን ሁላችሁም ወደ ሻሎም የጾሮት ፕሮግራም በሰላም መጣችሁ ለማለት እወዳለሁ። ከሁሉም በፊት መሰብሰባችን የልምድ ሳይሆን ጌታን ከልባችን የምንቀርብበት ጊዜ እንዲሆን እየተመኘው የጌታ መንፈስ ይህንን ጊዜ ይቆጣጠርልን ዘንድ አእምሯችንንም በዓለም ነገር ተሸፍኖ የጌታን የተስፋ ቃል እንዳልሰማ የሚያደርገው የጠላት መንፈስ ጌታ በኃይሉ ይገስጸው ዘንድ ይህ ጊዜ በእግዚአብሔር መንፈስ እንዲቆጣጠርልን እለምነዋለሁ። ፕሮግራሙን እንግዲህ የሚካሄደውን ዛሬ ፕሮግራሙን የሚያገለግሉን በሰንበት ትምህርት ፕሮፌሰር ብርሃኑ መንግስቱ በቃል ያወያዩናል። በመዝሙር እህቴ ኢየሩሳሌም፣ በቃል ደግሞ ፓስተር አባይ ወይም አቶ ወንድ ወሰን ናቸው። ከሁለታቸው አንዳቸው መሆናቸውን አውቃለሁ። በጸሎት ደግሞ አቶ ምንተስሞት ይሆናሉ። ዛሬ የሚቀዳው ቁጥር 7362 ነው። የተቀዳውን ለመስማት ደግሞ 6054745486 የመግቢያ ቁጥሩ 712861 ፓውንድን በመንካት መስማት ይቻላል። ወይም በሻሎም ዌብሳይት ገብታችሁ በቅርብ የተቀዳው ይመጣል፣ በዚያ በኩል መስማት ይቻላል። እኛም ሰምተን ለሌሎችም እንድናካፍል ይገባናል ማለት ነው። እርስ በርሳችን መማማር ስላለብን እንግዲህ አሁን ፕሮግራሙን ከመጀመሪያ በፊት አጭር ጥቅስ አነብና ከዛ ባጭር ጸሎት ፕሮግራሙን እንጀምራለን። በድጋሚ እንኳን ለሻሎም የጸሎት ሰዓት መጣችሁ እላለሁ። የማነበው ጥቅስ መዝሙር 80 ካንድ እስከ 3 ይሆናል። መዝሙር 80 ካንድ እስከ 3 እንዲህ ይላል። ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ አድምጥ። በኩራቤል ላይ የምትቀመጥ ተገለጥ። በኤፍሬምና በቢንያም በምናሴም ኃይልህን አንሳ። እኛንም ለማዳን ና አቤቱ መልሰን። እንደገና እንደባለን። ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ አድምጥ። በኩራቤል ላይ የምትቀመጥ ተገለጥ። በኤፍሬምና በቢንያም በምናሴም ኃይልህን አንሳ። እኛንም ለማዳን ና አቤቱ መልሰን፣ ፊትክንም አብራ እኛም እንድናለን። እንግዲህ እግዚአብሔር ፊቱን ወደ እኛ እንዲያበራ እሱ ከእኛ እንዲቀር እግዚአብሔር ይርዳል። አሁን ሁላችንም እንግዲህ እንደሚመቸው ሆነን በጸሎት መንፈስ ወደ እግዚአብሔር እንቅረብ። ዙፋን በሰማይ ያለ ቅዱስ 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 የሰራዊት አምላክ እናመሰግንሃለን ስላደረክልን ቸርነት እና በጎነት ሁሉ። አቤቱ የሰራዊት አምላክ በዚህ ቀን አብረህን ሆነህ አሁን ለዚህ ምሽት ስላደረስከን አመሰግንሃለሁ። አዎ ከኛ ምንም የሚያስደስት ነገር የለም አባቶ፣ እኛ በደለኞች ኃጢአተኞች ነን። ነገር ግን አንተ በምሕረትህ ትጎበኘን ዘንድ አንተ ኃጢአታችን ሁሉ አስወግደህ አንተ ከኛ ጋር ትሆን ዘንድ እለምንሃለሁ። አዎ እኛ የማንረባ የሚበጀውን እንኳን ለራሳችን የማናውቅ የጠፋን ልጆች ነን። ነገር ግን ፍቅር አስገድዶ በቀራንዮን መስቀል ለአንድ ልጅ ሳሳሳ እኛ በዋጋ ስለተገዛነ በቀራንዮን በፈሰሰው ደምህ ያንን ደምም ዋጋ ቢስ እንዳናደርገው አንተ እርዳን፣ እኛ አይሆንልንም። አቤቱ የሰራዊት አምላክ በዚህ ጊዜ ደግሞ አሁንም ያንተን ቃል በምንሰማበት ጊዜ የሰንበት ትምህርትን በምንማርበት ጊዜ ያንተ መንፈስ ይመራን ዘንድ ተናጋሪዎቹንም እነሱ ሳይሆኑ አንተ እየመራቸው መልእክቱን በሚገባ እንዲያስረዱን አንተ ከኛ ጋር ሁን፣ ያንተ መንፈስ አብሮን ይሁን። ቃልህን እንዳንሰማ የሚያውክ እርኩስ መንፈስ ከአእምሯችን ይወገድ። አቤቱ ያለ አንተ ኃይል የለንም፣ ኃይላችን ሁን። በዚህ ሰዓት ደግሞ ታመው የሚሰቃዩትን አንተ ታውቃለህ። አንተ የምሕረት እጅህን ላክላቸው። እስር ቤት ያሉትንም አንተ ጎብኛቸው። አገራችንን ሁሉ አንተ ጠብቅ። ሰላም ያስፈልገናል፣ ሰላም ስጠን። አሁን እንግዲህ የሰራዊት አምላክ ይህን ጊዜ ለአንተ አሳልፌ እሰጣለሁ። የልምድ ሳይሆን የመለወጥ ይሆንልን ዘንድ አንተን የሚያስደስት አምልኮ ይሆንልን ዘንድ እለምንሃለሁ እንጂ ለእኛ ክብር እንዳይሆን ሁሉን ክብር አንተ ውሰድ። ጸሎታችን ሁሉ ስለሰማ ተመስገን። በመጨረሻም በመንግስት በምትገለጥበት ጊዜ ይህ ነው አባታችን ስንጠባበቀው የነበረው ከሚሉት እድል ፈንታችን ከዚያ ጉባኤ እንድንሆን እርዳል። ጸሎታችን ሁሉ ስለሰማ ተመስገን። አንተ ከፍ እኛ ዝቅ እንበል። ይህን ሁሉ ጠይቀሃለሁ በምትወደው በኢየሱስ ክርስቶስ ስም አሜን አሜን። እንግዲህ እንኳን በድጋሜ የሻሎም የእሁድ ማታ የጸሎት ፕሮግራም የሰንበት ትምህርት ውይይት መጣችሁ እያልኩ አሁን ጊዜው እስከሚደርስ ድረስ በመዝሙር ምርጫ የመረጥ ፈቃደኛ የሆነ መዘመር ይቻላል። አሁን የመዝሙር ጊዜ ነው። ፈቃደኛ የሆነ መዘመር የሚፈልግ ድምፁን ያሰማኝ።
ዘምራለሁ።
እሺ፣ እግዚአብሔር ባርክሽ እህቴ።
አሜን። ሁላችን መርሱን አገኘሁ 222 ነው 122 ጌታ ሆይ እጄን ያዝ፣ ጌታ ሆይ እጄን ያዝ፣ በዚህ ዓለም ስጓዝ ደክሞኛል፣ ጉልበቴ አርቆብኛል፣ ከወጀቡና ከጨለማው ጌታ አውጣኝ፣ እጄን ይዘህ ወደ ቤቴ ምራኝ። መንገዱ ጨልሞ ማየትም ሲሳነኝ፣ ሕይወቴም ያለፈ ሲመስለኝ፣ ጌታዬ አንተ ምራኝ፣ አንተ ብቻ ምራኝ፣ ከመውደግም ጠብቀኝ፣ እጄን ይዘህ እጄን በእጅ ላይ እርዳታህን እሻለው፣ ማዕበሉንም አሻግረኝ፣ በፊትህ አኑረኝ፣ አንተ ማትለየኝ፣ እጄን ይዘህ ወደ ቤት አድርሰ። አሜን።
እግዚአብሔር ይባርክሽ ስለ መልካሙ መዝሙር። አዎ፣ እግዚአብሔር እጃችን ይዞ ይምራል። እግዚአብሔር ይባርክሽ። ሌላ ሌላ የሚዘምር ካለ ፈቃደኛ
ሄደለ ዘምራለሁ።
እሺ፣ ድምጽ የሰማሁ የለም። ዘምሪልን። እግዚአብሔር ባርክሽ።
መቶ 112 ያለሱ ምንም አይደለም። ዘመሽ ዘምር ያለሱ ምንም አይደለሁ ያለሱ ያለሱ ባህሩ ያሰምተኛል፣ እንደ መርከብ መሪ እንደሌለ ኢየሱስ ኦ ኢየሱስ አውቀዋለሁ ወይ ዛሬ ወይ ኢየሱስ ኢየሱስ አውቀዋለሁ ወይ ዛሬ ወይስ ፊቴን አዞራለሁ? ኢየሱስ ኢየሱስ ያለ አንተ የጠፋው በግ ነኝ፣ ያለ አንተ የሞት ሰው ነኝ፣ ያለ አንተ የተቸገረ ባሪያ ነኝ፣ ያለ አንተ ተስፋ የለኝም፣ ከአንተ ጋር የዳ
አሜን አሜን። እግዚአብሔር ይባርክሽ ስለመልካው መዝሙር። እግዚአብሔር ይባርክሽ።
እኔ ዘምራለሁ።
እሺ ጋሽ በቀለ አመሰግናለሁ።
እሺ ለጌታ ክብር ይሁን። በአዲሱ መጻፋችን 29 የጽዮን ግንብ ጠባቂ ሆይ ስለሌቱ ንገረን፣ ቀኑ ሌነ ጋብሏልስ ንጋቱስ ሊወጣልን አብራለነ አሁን የብርሃን ጮራ አብራለነ አሁን የብርሃን ጮራ ወሰኑና ፈነዋል ወይ ጌታ እስኪ ንገረን፣ ወደ ሰማይ ቀርበናል ወይ አገሩስ ይታያል ወይ የሰማዩን መንግስት ቀርቦዋል ወይ የሰማዩን መንግስት ቀርቦዋል ወይ? ብርሃን በርቷል፣ ቀኑ መጥቷል፣ በአንድ ላይ የለልን በል። የአጥቢያ ኮከብ ተነሳልን በሰማይ የሚያበራ፣ ቅዱሳን ሁሉ በጣም ተደሰቱ፣ ቅዱሳን ሁሉ በጣም ተደሰቱ። የሰማይ መሪ ተገኝቷል፣ መድረሳችን እርግጥ ነው። ቶሎ ቶሎ እንራመድ ከግባችን ለመድረስ፣ ድምፃችንን እናንሳ በደስታ፣ ድምፃችንን እናንሳ በደስታ። አሜን
አሜን አሜን። እግዚአብሔር ባርክልኝ ስለ መልካሙ መዝሙር። እግዚአብሔር የተባረከ ይሁን። ሌላ የሚዘምር ሌላ ካለ? እሺ ከሌለም 168 ነው ዘምራለሁ። ካለ ግን ብትዘምሩ ደስ ይለኛል። እሺ ሸሩ ኢየሱስ መዝሙር 168 ሸሩ ጠባቂ ምራን በጥሩ ቃል ብርሃን የሚለውን ዘምራለሁ። ቸሩ ጠባቂ ምራን በጥሩ ቃል ብርሃን ከመከራ ጠብቀን በምሕረት መግበን። ቸሩ ኢየሱስ ቸሩ ኢየሱስ ስለጠብቅ መንጋል ቸሩ ኢየሱስ ቸሩ ኢየሱስ እለጠብቅ መንጋህን እለጠብቅ መንጋህን እኛ ያንተ ገንዘብ ነን ብንስት መልሰነን
ወደቤት አድርሰን ቸሩ ኢየሱስ ቸሩ ኢየሱስ ስማ ጸሎታችንን ቸሩ ኢየሱስ ቸሩ ኢየሱስ ስማ ጸሎታችንን አሁን አትክፈነ በበደላችን መጠን ዳሩ ጸጋህን ትተነ ቅዱስ ደምህ ይጠበን ቸሩ ኢየሱስ ቸሩ ኢየሱስ ወደ አንተን አቅርበን ቸሩ ኢየሱስ ቸሩ ኢየሱስ ወደ አንተን አቅርበን ወደ አንተ እንመጣለን እዴት ሁሉ ካንተ ነው ጽኑ እምነት ትጠርልን ልግህን ለሁሉ ሰው ቸሩ ኢየሱስ ቸሩ ኢየሱስ ወደ ሰማይ ውሰደን ቸሩ ኢየሱስ ቸሩ ኢየሱስ ወደ ሰማይ ውሰደን
አሜን። አዎ እግዚአብሔር ቸር ስለሆነ በሱ ቸርነት ነው እኛ ምንድንና እሱ ከኛ እንዳይለይ እግዚአብሔር ይስማ ጸሎታችን። ሌላ ፈቃደኛ
ለምለም ልዘምር?
እሺ አመሰግናለሁ።
በደሜ መላም ይምጣል የሚል ከድሮ መዝሙር 186 ነው። በደሜ መላም ተቀዳ ክርስቶስ ከዚያም የታጠቡ ሀጣን ከበደል ነጹ ከበደል ነጹ ከበደል ነጹ ከዚያም የታጠቡ ሀጣን ከበደል ነጹ ያሟቹ ሌባ ደስ አለው ያንን ምንጭ በማየት እኔም እንደርሱ የበደል ከዚያ እነጻለው ከዚያ እነጻለው ከዚያ እነጻለው እኔም በርሱ የበደል ከዚያ እኔ ጻለው አንተ የሞትልኝ ጠቦት የደም ኃይል አለው የሚሞቱ ሰዎች ሁሉ እስኪ ንጹ ድረስ እስኪ ነጹ ድረስ እስኪ ነጹ ድረስ የሚሞቱ ሰዎች ሁሉ እስኪ ነጹ ድረስ ያን ምንጭ ካየው በሃይማኖት ያዳነኝን ከሞት የገዛኝ ፍቅር ብቻ ነው ነፍሴን የሚያረካው ነፍሴን የሚያረካው ነፍሴን የሚያረካው የገዛኝ ፍቅር ብቻ ነው ነፍሴን የሚያረካው። አሜን
አሜን
አሜን አሜን። እግዚአብሔር ባርክሽ። እንግዲህ ሁላችሁም ስለዘመራችሁ እግዚአብሔር የተባረከውን እግዚአብሔር ባርካችሁ አሁን ሰዓቱ የሰንበት ትምህርት ጊዜ ነው እንግዲህ ወንድማችን ፕሮፌሰር ብርሃኑ በሰንበት ትምህርት ያወያዩናል እግዚአብሔር በመንፈስ ይምራህ ጊዜውን አንተ ተጣደው
እሺ እግዚአብሔር ይስጥልኝ እንደምን ዋላችሁ እንደምን አደራችሁ መቼም ለተዘመረልን መዝሙር ሁሉ እንዲያው የተለምዶ አነጋገር አይደለም ከልቤ ነው ለተዘመረልን መዝሙር እቴ ላነበብሽው ጥቅስ አደረግሽው ላቀረብሽው ጸሎት በጣም ትልቅ በረከት ነው ያገኘሁበት እና ምታዳምጡ እህቶቼ ወንድሞቼ ልጆቼ እንደበእውነት እንደተባረካችሁ ተስፋ አለኝ በጣም በጣም ደስ የሚል ጊዜ ነበር እና እንግዲህ ለመቀጠል ዛሬ እንደምታውቁት የመጨረሻው የአመት አንድ አራተኛው ሩብ እንለዋለን መሰል በአማርኛ የመጨረሻው 13ኛው ትምህርት ነው እና በእውነት ልናስብባቸው የሚገቡ ብዙ ነገሮች አሉ። ምን ነበር በዚህ የአመት ሩብ የአመት አንድ አራተኛ ጊዜ የተማርነው ምን ነበሩ አርስቶቹ ምን ምን ተነጋገርነ ብለን እንዲያው ልክ ትምህርቱ የተገብታችሁ መጨረሻው ቀን መምህሯ መምህሩ በዚያ ጊዜ የተነገረውን በሙሉ አጠቃለው እንደሚያቀርቡ አጠቃላችሁ ለራሳችሁ ለግላችሁ ለግሌ ብናስብበት ጥሩ ይመስለኛል ምክንያቱም ጠቃሚ ጠቃሚ ሆኑ እንዲያው አርስቶቹን እንኳን ወስደን ብናስብ የሚጠቅሙ አርስቶች ናቸው እና አንደኛ እሱን መካነካ ለማድረግ ሞክራለሁ ሁለተኛ ትናንትና ማታ ገብቼ ነበር ግን የፈንድሬዚንግ ገንዘብ የሚጓጣበት ጊዜ ስለሆነ የተማርነው እኔ እንደገና ተሳስቼ ካልሆነ የመግቢያውን አልተወያየንበትም ትንሽ እሱንም አርስቱን ሲያንስ ነካ አርገን ብናልፍ ወዳለሁ ከዚያ ወደ ዛሬ ወደ ሁዱ መሄድና እንደመድማለን እንግዲህ እንደው ለመጠየቅም መልስ ለመስጠትም ለመርዳትም ሁላችሁ ብትዘጋጁ ደስ ይለኛል እና ከዚያ ከመሄዴ በፊት አንድ ጥቅስ ላነብና እህቴ ጥሩ አርጋ ቅድም ጸልያልናለች ዛሬ ተገቢ ከሆኑት ጥቅሶች አንዱ ከዳዊት ትምህርቱ ላይ ያያችሁት ሰዎች ዳዊት 80 ምዕራፍ 80 መዝሙረ ዘዳዊት ማለት ነው 80 ቁጥር 1 እስከ 3 በጣም ደስ የሚል ነው ጠቅላላ ብናነበው በጣም ጥሩ ነው ለመግቢያ ለጸሎት መግቢያ ብዬ መረጥኩት ጥቅስ በሮሜ ምዕራፍ 12 ይቅርታ በሮሜ ምዕራፍ 13 ቁጥር 12 ላይ ይገኛል ሮሜ 13 ቁጥር 12 እንዲህ ይላል ሌሊቱ ሊያልፍ ቀኑም ሊጀምር ነው ስለዚህ የጨለማን ስራ ጥለን የብርሃንን ጦር እቃ እንልበስ ይላል ይድገማ ሌሊቱ ሊያልፍ ቀኑም ሊጀምር ነው ስለዚህ የጨለማን ስራ ጥለን ተተን የብርሃንን ጦር የብርሃንን መከላከያ የብርሃንን የሚያሳየውን እንልበስ ይላል። እንጸልይ። እግዚአብሔር አባት አዲስ ቀን አዲስ ሕይወት ሰጥተን ስለዋልክ እናመሰግንሃለን። እግዚአብሔር አባት ሆይ በዚህ ምሽት ልጆችህ በዝማሬ እንዲያወድሱህ እኛን እንዲያነቃቁን ካንተ ቃል እንደ ልቤ ካልከው ቃልህ እንዲነበብ ይህን ሁሉ በረከት እንዲሆንልን ይህንንም ለመስማት ለማየት ለማስተዋል እንድንችል ሁሉን መሳሪያውን አንተ ስለሰጠህ እናመሰግናለን። እግዚአብሔር አባት ሆይ በዚህ ምሽት በቀረው ጊዜ ቃልህን ለመወያየት ለመማማር በምንጥርበት ጊዜ በእኔ በተለይ በጎልዳፋ አንደበት ሳይሆን መንፈስ ቅዱስ ለሁላችንም እንዲናገረን እንዲያበረታን ጥበቡን እውቀቱን እንዲገልጽልን ፈቃድ ይሁን። እግዚአብሔር አምላክ ሆይ የታመሙትን ፈውስልን፣ ያዘኑትን አጽናናልን፣ በጦርነት ላሉት ከዩክሬን ጀምሮ እስከ ሱዳን እስከ ኢትዮጵያ በመካከለኛው ምስራቅ የሚወርደውን ማት ምንም እንኳ አንተ ይሆናል ብለህ ብትናገርም ጌታ ሆይ ፍጥረቶች እየተሰቃዩ ነውና ምሕረት አውርድ ጌታ ሆይ እንለምንሃለን። ፈቃድህ ይሁን ስለ ክርስቶስ ስም አሜን። እሺ እንግዲህ እንዳልኩት የማጠቃለያው ስለሆነ እንደምታውቁት ከእግዚአብሔር ጋር ያለንን ግንኙነት ማሳደግ ነበር ዋና ርዕሱ እና እንዴት ነው የምናሳድገው? እንዴት ነው ለማደግ የሚችለው ሲባል መጀመሪያ እውነቱ ሲገለጥ ይላል ርዕሱ። እውነቱ አዎንታው ነው የሚለው ከዚህ የተጻፈው እኔ እውነቱ ብዬ ነው የተናገርኩት። እያያችሁት እንደሆነ የሰውዬ ማንበብ አቃተው እንዴ? እንዳትሉ እንዳታስቡ እንዳትጨነቁ። እውነቱ ሲገለጥ እግዚአብሔር እውነት ስለሆነ የእሱን እውነት ማወቅና ማንነቱን ማወቅ የመጀመሪያው ልምድ መሆን እንዳለበት እግዚአብሔርን ስለ እግዚአብሔር የተጻፈውን የተነገረውን ስናነብ ሁለተኛውን አርዕስት ይሰጠናል። እግዚአብሔርን ማወቅ ማወቅ ማወቅ። ሶስተኛው እሱን ካወቅነው በኋላ በትዕቢት ሳይሆን በትህትና እንድንኖር እንዳወቅነ መጠን አለማወቃችን ተገንዝበን ምክንያቱም ብዙ ማወቅ የሚገባን መኖሩን አውቀን ትሁቶች እንድንሆን ያንን ያወቅነውን ደግሞ ለሌላ ሰው ስናካፍል ትሁት በትህትና በበጎነት በገንቢነት እንዲሆን። ከዚያ ወደ አራተኛው የመጽሐፍ ቅዱስ ሚና ይህንን እውነቱንም ለማወቅ እግዚአብሔርንም ለማወቅ በትትና ለመራመድ መጽሐፍ ቅዱስ እንዴት ነው የሚረዳን? እና መጽሐፍ ቅዱስ ይረዳል ከተባለ መጽሐፍ ቅዱስን ታዲያ እንዴት ነው የምናጠነው? እንዴት ያለው አጠናን አንዱ ከሌላው እንደሚሻል ዝም ብሎ መሸምደድ ብቻ ሳይሆን ታስታውሳላችሁ፣ በእንግሊዝኛ የተናገርኩት ነው የታካፈልኳችሁ ዲክላሬቲቭ ዝም ብሎ ማወቅ ብቻ ሳይሆን ያንን ያወቅነውን እንዴት አድርገን በስራ ላይ እንደምናውል ፕሮሲጀር ዲክላሬቲቭ ለርኒንግ እና ፕሮሲጀሪያል ለርኒንግ ብለን የምንጠራው በአካዳሚክ ፊልድ እዚህ ላይ በጣም ተገቢ ነው። ማወቅ አንድ ነገር ነው፣ ባወቁት መሄድ መመላለስ መስራት ሌላ ጉዳይ ነው። ይሄ ደግሞ ጸንቶ እንዲቆይ ጸሎት የጸሎት ተዋጊዎች ከሌሎች ከሌሎች አሪያ እንድንማር ጸሎት ደግሞ ተግባራዊ እንዲሆን ሰባተኛው ትምህርት እና ማመን ከዚያ ኃጢያትና ኃጢያት ወንጌል እና ህጉ እንዴት ነው የሚስማሙት? በህግ ነው ቅድም ምህት የስጸልይ ብላለኝ እኛ ምንም ነገር የለንም ህጉ መንገድ አሳይ ነው እንጂ አዳኝ አይደለም ህጉን ጠብቆ ለመዳን የሚችል ሰው ማንም የለም ብሏል መጽሐፉ በክርስቶስ ግን ሁላችን እንዴት እንደምንድን ኃጢያት ወንጀል እና ህጉ ከዚያ ንስሐና ይቅርታ ምክንያቱም አዳኛችን የሚቀበለን እንደ ኃጢያታችንም እንደ ተጨማለቅነ እንደ በከስነ ቢሆንም እንኳ መናዘዝ እንዳለብን ይቅርታ መጠየቅ እንዳለብን በጣም ደስ የሚል ነገር ምክንያቱም እኛም ሚና አለን ምን ጫወተው የሚለው ነው እና ይሄን ለማድረግ ምን ሞክርበት ጊዜ ግን ብዙ መሰናክሎች አሉ መሰናክሎች እንቅፋቶች የሚያደናቅፉን አለማመን የነገዘው አለ ያ ሰው ልጁን ለማፈወስ መጥቶ አምኖ መጥቶ ግን ጥርጣሬ ነበረበት ማለት ነው እንደኔ እንደ ብርሃኑ እና መሰናክሎች ብዙ እንዳሉ ሚያን ደግሞ ድል እንዴት እንደምንነሳ ይህም ሁሉ ካገኘን በኋላ አሁን ለጌታ ኢየሱስ ለመመስከር ተዘጋጀን ኢየሱስን ለኢየሱስ ኢየሱስን አካፍሉት ነው የሚለው ለኢየሱስ መስክሩለት ኢየሱስን አስተዋውቁት ሂዱ ለዓለም ንገሩ ያለውን 12ኛው ትምህርት ነበር እሱ እና ታስታውሳላችሁ ያወቁት ያቺ ልጅ በትልቅ ነፋስ ውስጥ ስትሄድ አባቷ መብረቁ እየተንጸባረቀብሽ እንዴት ነው ሲላት ያለችውን ታስታውሳላችሁ ተምረናል ያ እግዚአብሔር የኔን ስዕል ፎቶግራፍ እያነሳኝ ነበር ለዚህ ነው ስማ እየሳቅ ደስ እያለኝ ሄድኩ አለች መዓቱ ሲመጣ አለልኝ እንድንል ካወቅ ነው እና የዛሬው ትምህርት እንግዲህ የዛሬው አርዕስት ወደ ዘላለም into eternity የሚለው ወደ ዘላለም ይሄው ሁሉ ያወቀ ሰው እንግዲህ የዘላለምን ህይወት ለማሰብ እድል ተሰጥቶታል መብት አይደለም እድል መታደል ነውና ስጦታ ነውና መብቴ ነው አይደለም ስጦታ ነው እና በእውነት ወደ ዛሬው ትምህርት መሄድ ስላለብን ነው እንጂ በዚህ ላይ ብዙ መወያየት ይቻላል ምክንያቱም አንድ ሁለት ሶስት ነገር ግልበ ምክንያቱም ለዘላለም የሚለውን ስናስብ ምንድን ነው የሚሰማን ለዘላለም እኔ በእውነት በዚህ መሬት ለዘላለም ኑር ብትሉኝ በአሁን ባለው ሁናቴ አልፈልግም ዘላለም የምንኖርበት ግን ዘላለም የምንኖርበት ኃጢያት የሌለበት በሽታ የሌለበት ማዘን የሌለበት ማሳዘን የሌለበት ማዘን ብቻ አይደለም ማሳዘንም አለና ያስብናስ ዘላለም የሚለውን ስናስብ በእውነት ብዙ ነገር ልናስብ ይገባል። እኔ አሁን ብታውኝ ብቻዬን ሁኜ እንኳን የፈገግ እያልኩ ነው የምናገረው ምክንያቱም ሳስበው ኢየሱስ ክርስቶስን ስናየው አብ ወልድ መንፈስ ቅዱስ ብለን ያመናቸውን በእውንነት በዓይናችን ስናይ ምን ሊሰማን ነው? ጌታ ኢየሱስ ክርስቶስን ምን እንጠይቀው ይሆን? ምን እንለው ይሆን ስናገኘው? እያንዳንዳችን ነሱ ዘላለማዊ የሆነ ምንም ጥፋት፣ ክፋት፣ በሽታ፣ ማጣት፣ ሞት የሌለበት ዘላለም ና ያንን ስናስብ የዛሬው አርዕስት እንትሱ ነው። ወደ ዘላለም መኖር ስናስብ እነማንን እናገኝ ይሆን? እነማንን? እኔ ስለ እናንተ አላቅም። የኔ ወላጆቼ በእውነት በጣም ደስ የሚሉ ሰዎች ነበሩ። አባቴ ጊዜውን የሚያጠፋ ሰውን ሲያስታርቅ ብዙ ነገሮች ሲያደርግ ነበር። የሚውለው እና እናቴ አንዳንድ ጊዜ ለሰው ብዙ ነገር መስጠት ትወድ ነበር እና አባቴ አንቺዬ እንደው ለእኛ የምንበላው ትንሽ ልታተርፊ ነው ይላት ነበር። በአብ በወልድ በመንፈስ ቅዱስ አምነው እነሱ እኔ እንዳገኘሁት እድል ባይጠመቁስ በኦርቶዶክስ ቤተ ክርስቲያን አድገው ኑረው መልኩ ሰው እግዚአብሔርን ለማስደሰት አገኛቸዋለሁ ብዬ ሳስባለሁ ተስፋ አለኝ፣ አምናለሁ አገኛቸዋለሁ ብዬ እና ማመን ነው የምናገኘው። እና ይሄ ነገር ትልቅ አርዕስት ነው ዘመዶች፣ ብዙ ልናስብበት የሚገባል። በእውነት በጣም የሚያሳስብ ነው። በጣም ደስ የሚያሰኝ አርዕስት ነው። ወደ ዘላለም እና ወደዚያ ስንሄድ አሁንም ትናንት ስላልተነበበ የእንትኑን ዋና ጥቅሱን ላንበውና አንድ ሁለት ነገር ብዬ ወደ ዛሬው እሄዳለሁ። ከመሄዴ በፊት ግን እስካሁን ባልኩት ጥያቄ የሚያስነሳ ወይም ሀሳብ መጨመር የሚፈልግ ካለ ጊዜ ሰጣቸዋለሁ እና የዛሬው መግቢያ እንትን ዋና ጥቅሱ ወዳጆች ሆይ እኛ አሁን የእግዚአብሔር ልጆች ነን። ያመነ የተጠመቀ የእግዚአብሔር ልጅ ነው። ወደፊት ምን እንደምንሆን ገና አልተገለጠም ይላል። እርሱ በሚገለጥበት ጊዜ ጌታ ክርስቶስ በሚመጣበት ጊዜ እናየዋለንና እርሱን እንደምንመስል እናውቃለን ይላል። በዚህም ላይ ብዙ መነጋገር ይቻላል። እርሱን እንደምንመስል እኛ እርሱን ነው የምንመስል። እኔ ጉድፉ ደካማው እንዴት ነው እርሱን የምንመስል? ግን ጊዜ ወስዶ በደንብ ቢብራራ እግዚአብሔር የሰጠውን ተስፋ የሚጠብቅ አምላክ ነው። እግዚአብሔር የሰጠውን ተስፋ የሚጠብቅ አምላክ ነው። እንደምንለወጥ ተለውጠንም በዚያ በምንኖርበት ጊዜ አንዱ አንዱን ማስተማር እንደማያስፈልገው ሁላችንም የሱ ልጆች ተብለን ተጠርተን እንደምናውቀው እንደምናየው በሱ ጸጋ በሱ ስጦታ በሱ ደም እንደምንለወጥ የእግዚአብሔር ቃል ይናገራል። ይህንን በዕብራውያን ምዕራፍ 8 10 እስከ 11 ልታነቡት ትችላላችሁ። እግዚአብሔር ቃል ኪዳን ገብቷል። ቃል ኪዳን ነው ያልኩት። ኪዳን ቃል ኪዳን አይሰበርም አይለወጥም እና እግዚአብሔር ቃል ኪዳን ገብቷል። እኛ የተነሳ ሰው ሁሉ እንደሚለወጥ በመጀመሪያው አዳም በወደቀው ሳይሆን በሁለተኛው አዳም ተቀርጸን እንደምንኖር መጽሐፉ ጥሩ አድርጎ ይናገራል። እና እንዳልኩት በዚህ መታሰቢያም ላይ ብዙ መወያየት ይቻላል፣ ግን ከዚህ ላይ ላቁምና ወደ ዛሬው ትምህርት ሊሄድ ይፈልጋለሁ። እንግዲህ ለዚህ ለዘላለም ቦታ ለመዘጋጀት እንዴት ነው መኖር ያለብን? የዛሬው የእሁዱ ትምህርት ዛሬ ዛሬን መኖር ነው የሚለው። ትንሽ አርስቱ አልተስማማኝም። እኔ ዛሬን መኖር ሳይሆን ዘላለማዊነትን የሚያንጸባርቅ ኑሮ እንዴት ነው ይሄን ዘላለማዊነትን ለመኖር አሁን እንዴት መኖር አለብን? አሁን ባለን ጊዜ በዛሬው በነገው አይደለም ያልኩት፣ በዛሬው እንዴት እንኖራለን? እሺ፣ ወደዚህ አርስቱ ጥልቅ ከመግባቴ በፊት እስካሁን ባልኩት ላይ ሐሳብ ወይም ጥያቄ እንትን ካለ ለመቀበል ፈቃደኛ ነኝ። እሺ፣ እንግዲህ አንቀጥል።
አንድ አስተሳሰብ ሐሳብ አለኝ። አንተ ስትል የነበረው አንተም ብቻ አይደለም የማንን አገኝ ይሆን በሰማይ ምናምን እያል ምናስብ ብዙዎቻችን ምናስብ ይመስለናል። ነገር ግን እሱ አንተን ለመንቀፍ ሳይሆን ራሴንም ጭምር እንዲያው ካለ ስራችን መግባት ይመስላል። ምክንያቱም እግዚአብሔር ነው ማን እንደሚጸድቅ ማን እንደማይጸድቅ የሚያውቅ። አንዳንዴ ሰዎች ኧረ ከኔ ካልጸደቀ ማንም አይጸድቅም ብለው አንድን ሰው መላክ ለማድረግ ይሞክራሉ። አንዴ የሆነውን ልንገራችሁ። እኛ ልጆች ወጣቶች አስተማሪዎች ሆነን አዲሱ ሀገር ተላክን እና አንድ ተማሪ የአንዱን አስተማሪ መጽሐፍ ቅዱስ በምላጭ ከዳር እስከ ዳር ቀደደው እና ያን እንዴት እንደምናዋጣ ጠፍቶን ሽማግሌዎች ስንጠራ አንዳንዱ ሽማግሌዎች በጣ ይሆን አሉ። አካን በጣ አይደለ ይወጣው ሙሴ ማን ነው ኢያሱ፣ እንደ ኢያሱ እምነት አንሶን ነው እንጂ በጣ ይወጣል ይሄ መጥፎ ሰው ብለው በጣ ለማውጣት ተወሰነ እና መጨረሻ እጣ ሲወጣ ከምንጠረጥረው ክፍል ላይ ልጅ ካለው ክፍል ላይ ወደቀ። አራተኛ ክፍል ከሴትና ከወንድ ሲባል ከወንድ ላይ ወደቀ። የወንዶች ስም ተዘርዝሮ ሲጻፍ እጣው ከማን ላይ ይወድቃል? ምንም ማያደርጋ ብሎ ማይጠረጠር በንጹህ ሰው ላይ እንዲያውም ማንም ይመሰክርለት። እኛ ከተጠረጠረው ልጅ ላይ ወጥቶ ቢሆን ያ ልጅ ይያዝ ነበር፣ መጥፎ ልጅ ብለን የምንገምተው። ደግነቱ ከጥሩ ሰው ላይ ወጣ እና ኧረ ይሄማ አይሆንም ተብሎ ነገሩ ፈረሰ። እና ምንድን ነው የሰዎች ግምት የተሳሳተ ነው። በሰዎች ላይ እንፈርድና ከሌ ጥሩ ነው ከሌ መጥፎ ነው ብለን እንላለን። እና ያ የእግዚአብሔር ስራ፣ የእኛ ስራ አሁን ዛሬ መኖር የሌለህ አረስቱ በዛሬ ኖረን እምነታችን አጠንክረን ለሰማይ ለመንግስተ ሰማይ መዘጋጅ ነው። እኛ አለን ያለፉት ያለፉትን ሰርተው አልፈዋል። ያን የሚፈርደው እግዚአብሔር ነው እና ደግሞ በእግዚአብሔር ላይ እምነት አለን። ቅን ፈራጅ ስለሆነ ያለ የማይገባውን አይኮንንም፣ የማይገባውን አያጸድቅም። እና የእኛ ዛሬ ኃላፊነታችን ስራችን ለዛሬ አረፍ እንደሚለው በዛሬ ዛሬን እየሰራን ከእግዚአብሔር ያለን ግንኙነትን አጠንክረን ለመንግስተ ሰማያት መዘጋጀት ነው። ማን እንደሚጸድቅ ማን እንደማይጸድቅ የሚወስነው እግዚአብሔር ነው ለማለት ነው። እንደው ይህ ከዚህ ሀሳብ ላይ ሀሳባችን እንዳያተኩር በሚል አስተሳሰብ ነው ይህን ያልሁት። እግዚአብሔር ይስጥልኝ።
እሺ፣ እንግዳሸት እግዚአብሔር ይስጥልኝ። ምክንያት እኔ አሁን አንተ ያልከውና እኔ ልለው የፈለግኩት አንድ ነው። ምንም ልዩነት የለውም። ሪሊ እኔ ምኞቴን ማን ይኖርልኝ ብዬ ማለቴ ነው እንጂ ገሌ ይጸድቃል ገሌ አይጸድቅም በእውነት እንዲህ ያለ ፍርድ ውስጥ መግባት በእውነት እንዲያምን ፈርድ ከሆነ በጣም ጥፋተኞች ፈርጄ ከሆነ እኔም ጥፋተኛ ነኝ። እኔ ግን ለመፍረድ ሳይሆን ገሌ ይገኛል ገሌ አይገኝም ሳይሆን የኔን ምኞቴን እነ ገሌ ቢኖሩልኝ እኔም ብኖር ብዬ ምኞቴን መግለጼ ነው እንጂ እንዳልከው እስማማለሁ። እኛ የምናውቀው ምንም የለንም። እኔ የማውቀው አለማወቄን ነው። ያ እግዚአብሔር ይስጥልኝ።
ሄሎ።
አቤት።
ጌታ ይባርካችሁ። ሀሳባችሁን ያንተ ምኞትንም የቶ እንግዳውንም ሰንበት ትምህርቱን በአጠቃላይ እየተከታተልኩ ነው ያለው። ስታስተምር አንዳንድ ጊዜ ዝም እንላለን። ትምህርቱ መማር በጣም አስፈላጊ ሲሆን ብዙ ሀሳብ ላለመስጠት ዝም እንላለን እና በዚህ ላይ ትንሽ አጠር ያለ ሀሳብ ለመስጠት ፈልጌ ነው። ይሄ ነቢዩ ኤልያስ 450 የብሔር ሰጋጆችን በቂሶን ወንዝ ያረደው ለአንዲት ለአካብ ሚስት ለዛች ለኢዛቤል ፈርቶ ኮበለለና ሄዶ ተስፋ ቆርጦ በተቀመጠ ጊዜ እግዚአብሔር የሚወዱት ያገለገሉትን የሚያውቅ አምላክ ተከትሎ አያውና እዚህ ምን ታደርጋለህ ብሎ ጠየቀው። ሲጠይቀው ብቻዬን ቀረሁ፣ ኢዛቤል ፈጅታለች፣ እኔ ብቻዬን ቀረው ብሎ ሲናገር እግዚአብሔር ደግሞ ምን አለ? አንተ የማታውቃቸው በእግዚአብሔር ፊት የሚድኑ ቅዱሳን 7000 የሚሆኑ ሰው ጉልበቶቻቸውን ለቢኤል ያልንበርከኩ 7000 የሚሆኑ ሰዎች አሉ ብሎ እግዚአብሔር ለኤልያስ እንደተናገረ ከዚህ የበለጠውን መግለጽ ትችላላችሁና የሚድኑትን በእውነት ከማንኛውም አሁን እኛ አንዳንድ ጊዜ ሰዎች እንደ አድቬንቲስቶች ወይ ደግሞ አንዳንዶች ሌሎች እራሳችን ብቻ የሚሉ አሉ። አይደለም፣ የሚድኑትን ቅዱሳንን ኢቨን ኦርቶዶክሶች ቀርቶ ከእስላሞችም ከእያንዳንዱ አቅጣጫ እግዚአብሔር የሚድኑትን ሰዎች የሚያውቅ አምላክ ወላጆች ፈቃዱ ቢሆን ወላጆችንም በሰማይ እናገኛለን የሚለን ተስፋ እናደርጋለን። የእግዚአብሔር ፈቃድ ይሆን። አመሰግናለሁ።
አሜን አሜን። ታንክ ወንድም አለም። አዎ ምንም ጥያቄ የለውም። ጳውሎስም በሮሜ ነግሮናል አይደለም? እግዚአብሔር ለሁላችንም በምናውቀው ባመንነው በዚያ ኑረናል ወይ ብሎ የሚፈርድ አምላክ መሆኑን በዚያም በሮሜ ላይ እናገኘዋለን። እግዚአብሔር ባርካችሁ። አሁን ወደዚህ ወደ ዛሬው ትምህርት 10 ደቂቃ ብቻ ስለቀረ በማጠቃለል መልክም ቢሆን እንግዲህ የዛሬው ትምህርት ይሄ ዘላለማዊነትን የሚያንጸባርቅ ኑሮ እንዴት ብለን መኖር እንዳለብን ዛሬ ዛሬ ነገኝ አይደለም ዛሬ እንዴት እንኖር ስንል ኑሮው አልጋ ባልጋ ለመሆኑ ብዙ ችግሮች እንዳሉ በተለይ ጌታ ኢየሱስ ክርስቶስ የምመጣበትን ቀን አባቴ ብቻ ነው የሚያውቅ ቢልም ምልክቶች መኖራቸውን ግን ነግሮናል። ከዚያም ማቴዎስ 24 ቁጥር በተለይ 6-11 በደም አርጎ ያሉትን ችግሮች የሚሆኑትን ችግሮች በሚኖርበት ጊዜ ዛሬ ከዚያ ለነዚያ መዘጋጀት እንዴት እንዳለብን በአንደኛ ጴጥሮስ 4:7 በያዕቆብ 4:13 በመዝሙር 80 በተለይ ቁጥር 1 እስከ 3 ቁጥር 14 እስከ 19 ስናነብ በደንብ አርጎ ይነግረናል። እና ትንሽ ለመጠቆም ይሃል በማቴዎስ 24 እንደሚነገረን እንግዲህ ሲያንስ 5-6 የሆኑ ትልልቅ ነገሮች እንደሚሆኑ ጦርነት ረሃብ የጤና ብዙ ችግሮች የመሬት መንቀጥቀጥ ልዩ ልዩ ቀድም ጀመር እንዳደረኩት የዚያች ልጅ አውሎ ነፋስ ትልቅ ችግሮች የተፈጥሮ ችግሮች እንደሚኖሩ ያ ብቻ ሳይሆን ያለ ሁሉም ሰው ሊሆን ይችላል የመሬቱን መንቀጥቀጥ የጦርነቱም የርሃቡም የጤናውም ጉዳይ ለሁሉም ሰው ሊደርስ ይችላል። ግን ጌታን ለሚከተሉ ሰዎች ስደት እንዲሰደዱ የሚያደርግ የሚያስቸግር ሁኔታ እንደሚፈጠር ይናገራል። ማን እነዚህ ያሉ ችግሮች ጊዜ ስለሚሆን በእነዚህ ችግሮች ውስጥ ሁለተኛው እንግዲህ መጀመሪያ እንዴት ነው ኑሮው ለያይነ መሰለ ነው። ሁለተኛው በእነዚህ ችግሮች ውስጥ ዘላለማዊነትን የሚያንጸባርቅ ኑሮ ለመኖር ምን ማድረግ አለብን? ምንድን ነው የምናደርገው? የሚል ጥያቄ ይነሳል። ቅድም ጀመር እንዳደረኩት የመጀመሪያው ጴጥሮስ እንደሚነግረን ዓላማ ያለው purposeful የሆነ ዓላማ ያለው ኑሮ እንድንኖር ዓላማ ያለው ኑሮ እንድንኖር አቅድ ያለው ያንን አይነት ኑሮ እንድንኖር ትምህርት ተሰጥቶናል። ጴጥሮስ ጥሩ አርጎ ይነግረናል። እና ያ ዓላማ ያለው ኑሮ ለመኖር ያንን አይነት ኑሮ ለመኖር አተኩረን ማሰብ ያሉብን ነገሮች አሉ። ምርጫዎች ብዙ ናቸው። የትኛው ነው ከእግዚአብሔር ጋር ከእግዚአብሔር ትእዛዝ ጋር የሚሄድ? የትኛው ነው መብረጥ ያለብኝ ብለን መመርመርና በዚያ ላይ ለመሄድ መሞከር እንዳለብን እና በዚያ ላይ ለመሄድ እንድንችል ደግሞ ምን ሄድበትን ካላወቅነ ሁሉም መንገድ ይወስደናል ይላሉ በዚህ ሀገር ሲናገሩ። You don't know where you are going, any road, any መንገድ ሊወስድ ይችላል ይላሉ። እና እንደዚያ እንዳይሆን በጌታ ኢየሱስ ክርስቶስ ላይ ማተኮር እንዳለብን እንደዚያ ስናተኩር በሱ ላይ ስንሆን ብዙ ነገሮች ወደ ጥፋት የሚወስዱት ወደ ጥፋት የማይወስዱት ነገሮች ለማየት እንዴት እንደምንችል እና ያንን ምን እንድንችል የሚያደርገን የእግዚአብሔር መንፈስ ስለሆነ ሌላው ቁጥር እየጻፋችሁ ከሆነ አራተኛው የጸሎት ህይወት መኖር እንዳለብን የጸሎት ህይወት ጸሎት ከእግዚአብሔር ጋር እንደምንነጋገር እግዚአብሔርን ማወቅ ብቻ ሳይሆን ግንኙነት ለመኖር መነጋገር ያስፈልጋል ተብሎ ተምረናል እና የጸሎት ህይወት መኖር እንዳለበት እና ይህን ለማድረግ ደግሞ ዝግጅቶች ሁነን መገኘት አለበት። ዝግጅቶች ዝም ብሎ በተለምዶ በይግባ ይውጣ ሳይሆን በእውነት ሐሳብ እየተጣለበት ቅድም ከመጀመሪያው እንዳልኩት አንደኛው አቅድ ያለው መንገድ ያለው ኑሮ እንዲሆን እና ያንን ስናደርግ ከቀን ወደ ቀን ታድሶ እድገትና ህይወት መለወጥ እንደሚኖር መኖር እንዳለበት እና ይሄን ለማድረግ ግን ሁሉንም ነገር የሚያሳካው እግዚአብሔር ስለሆነ ጽናቱም መቆሙም መጠበቁም የሚቻለው በሱ ላይ ስለሆነ መዝሙር ቅድም 80ን ማንበብ አለብን ብዬ ተናግሬ ነበር እንደሚለው መብራትክን አብራ ማለት አይደለም ያንን ስታበራው እኛ በዚያ እንጸናለን ያለ እና የእግዚአብሔርን ብርሃን እንድናይ እነዚህን 5-6-7 ነጥቦች ማድረግ አለብን ይላል ትምርቱ። አሁን 3 ደቂቃ ቀረ። አሁን በተባለው ላይ ሐሳብ ለመስጠት የሚፈልግ ሰው ካለ ይሄውን እሰጣለሁ። ስብከት ላደርገው አልፈልግም። እሺ ከለለ ለማጠቃለል በእውነት ትልቅ ትምህርት ነው ይሄ የዛሬው። በዚህ ዓለም በሚኖርበት ጊዜ ጭንቀቱ ሲበዛ ፈተናው ሲበዛ ይወደቅነ ምን ወድቅ ካለነ ተስፋ መቁረጥ የለብንም ምክንያቱም እግዚአብሔር ሰማኛ አምላክ ፍቅር አምላክ ስለሆነ በዚያ ላይ እንዳተኮርነ መጠንኛ ምንም የሚያስፈራን ነገር የለም። እሱ አለልኝ። ምክንያቱም እግዚአብሔር እንዲሁ ዝም ብሎ አዙ ቁጭ የሚል አምላክ ሳይሆን በኢሳይያስ ምዕራፍ 1 ቁጥር 18 ላይ እንደምናየው እንዲህ የሚል አምላክ ነው። ኑ በአማርኛው እንዋቀስ ነው የሚለው፣ በእንግሊዝኛው ግን እንወያይ ነው የሚል እና እኔ እንወያይ የሚለው ነው የምወድ። ኑ እንወያይ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ዲቃላ እንደ በረዶ ይነጣል እንደ ደመቀም ይሆናል። እና ኃጢአታችን ምንም እንኳን የከፋ ቢሆንም እንኳን ተስፋ ሳንቆርጥ እኔ ደጋግሜ ተናግሬያለሁ። ሮል ሞዴል በሰው ደረጃ ጴጥሮስ ነው። ብዙ ስህተት የሰራ ሰው ግን ከስህተቱ የሚታረም ሰው፣ በስህተቱ የማይቀጥል ሰው፣ ወይም ደግሞ ተሳስቻለሁ ብሎ ራሱን እንደ ይሁዳ የማይሰቅል ሰው እና ጌታ እንደዚህ ያለ ታማኝ ስለሆነ ይሄ የምንኖርበት ዓለም ከባድ ቢሆንም እግዚአብሔር መፍትሁን እሱ ሰጥቶ ያን መፍትሁን የተቀበለ ሁሉ በእግዚአብሔር ፊት እንደሚገኝ የዘላለም ህይወት እንደሚኖር ለዚያ ኑሮ ለዘላለማዊነት ኑሮ የሚያንጸባርቅ ህይወት ለመኖር እንድንችል እግዚአብሔር ይርዳን። ጊዜው አልፏል። እንግዲህ አሸታለ በጸሎት ትዘጋለን?
አዎ። እሺ እንጸልይ። በሰማይ ያለ አባታችን እናመሰግናለን። በዚህ ሩብ ዓመት ወደ አንተ የምንቀርብበትን ዘዴ መንገድ ስታስተምረን ኖረሃል። የተማርነው ትምህርት ደግሞ መጨረሻው መደምዳሚያው የዘላለም ህይወት መሆኑን አሁን ለመማር ጀምረናል። ጌታ ሆይ የተማርነውና ያስተማርነው ሁሉ ህይወታችን ቀይሮ ቃልህ እኛን ቀይሮ በመንፈስ ተመርተን አንተን መስለን እሱን እንመስላለን ይላል መታሰቢያውና አንተን ለመምሰል እንድንበቃ አንተ እርዳን። የምናስተምረውን እና የምንማረውን ከስራ ላይ እናውልልን። የቀረው ጊዜ ደግሞ አብረን እንሆን። ስለ ልጅ ስለ ክርስቶስም ብለህ አሜን
አሜን አሜን። ተባረኩ እህቴ ተቀበይኝ።
እሺ እግዚአብሔር ይባርክልኝ ስለ መልካሙ ትምህርት የተሳተፋችሁትን ሁሉ እግዚአብሔር ባርካችሁ ለማለት እወዳለሁ። አሁን እንግዲህ ጊዜውን ለእህታችን ኢየሩሴ እሰጣለሁ። ባርካችሁ በምትችሉት ሚውት አድርጉ። አንዳንድ ጊዜ ስትናገሩ ሌሎቹንም እንረብሻለን እና እባካችሁ በተቻላችሁ መጠን ቴሌፎናችሁን ሚውት አድርጉልን። አሁን እንግዲህ ጊዜውን ለእህታችን ኢየሩሴ አለም ለመዝሙር እሰጣለሁ። ኢየሩስ ካለሽ?
እሺ እሰማለሁ።
አዎ ትሰሚያለሽ።
እሺ እግዚአብሔር ባርካችሁ። ታላቁ አምላካችን እንብለውን ከመልሶ አገኘው ለጌታ ክብር ዘምራለሁ። ታላቁ አምላካችን ታማኝ አባታችን ጥላህም እንኳን የማይለየን የማትለየን አፍቃሪ አባት ሆይ ያለና የዘላለም የሆንከው ታላቁ አምላካችን ታማኙ ጌታችን በየማለዳው ምሕረትን አየን የሚያሻንን ሁሉ ነገር ሰተህን ታማኝና የዘላለም አምላክ በገና ክረምትም ፀሐይና መከር ፀሐይ ቃና ተዋክብት ከፍጥረት ጋር ሁሉም ተባብረው ይናገራሉ ፍቅር ምረት ታላቁ አምላካችን ታማኙ ጌታችን በየማለዳው ምሕረትን አየን የሚያሻንን ሁሉ ነገር ሰተህን ታማኝና የዘላለም አምላክ ለኃጢአት ይቅርታን ሰላምን ሰተህን ራስህን በመስጠት አዳንከን ለራሴ ጉልበትን ለነጌ ተስፋን በረከትንም ከአስር ሺዎች ጋር ታላቅ አምላካችን ታማኙ ጌታችን በየማለዳው ምሕረትን አየን የሚያሻንን ሁሉ ነገር ሰጠህን ለዓለም አምላክ ታላቁ አምላካችን ታማኙ ጌታችን በየማለዳው ምሕረትን አየን የሚያሻንን ሁሉ ነገር ሰተህን ታማኝና የዘላለም አምላክ አሜን።
አቶ ሰሚ ለምለም
ይቅርታ። እሺ እግዚአብሔር ይባርክሽ። አሁን እንግዲህ ቃል የሚያካፍሉን ካዝታታቱ አቶ ወንዶሰን ይሆናሉ። አቶ ወንዶሰን እንግዲህ እግዚአብሔር በመንፈሱ ይምራዎት፣ እግዚአብሔር በርሶ ሆኖ እንዲናገረን ጊዜውን ለርሶና ለመንፈስ ቅዱስ አሳልፌ እሰጣለሁ። አቶ ወንዶሰን እንግዲህ ጊዜውን ይሰጡ።
እሺ እግዚአብሔር አምላክ ስሙ የተመሰገነ ይሁን። በዚህ የሻሎም ቴሌኮንፈረንስ በዚህ ሰዓት የተገኛችሁትን ወንድሞቼን እህቶቼን በሙሉ እንኳን ደህና መጣችሁ ደህናችሁ ወዳለው እግዚአብሔር በዚህ መልኩ ስላገናኘን ስሙ የተመሰገነ ይሁን። ስለነበረው የሰንበት ትምህርት ጊዜም እግዚአብሔር ይመስገን። ስለዝማሪውም ደግሞ እህታችንን እግዚአብሔር ይባርክሽ ወዳለው። እንግዲህ የዕንባቆም መጽሐፍን ማጥናት ጀምረናል። ባለፈው ሰኞ የመጀመሪያውን ክፍል አብረን አይተን ነበር። ጠቅላላ አሁን የምናጠናበት ይሄ ተከታታይ ትምህርቱ አጠቃላይ ርዕሱ እግዚአብሔር ዝም ብሎ በሚታይበት ጊዜ በእምነት መጽናት ወይም ደግሞ እምነትን ማሳየት የሚል ሐሳብ አለው። ባለፈው ሰኞ በተመለከተ ነው እግዚአብሔር ዝም ሲል ለምን የሚል ጥያቄ ነው ዕንባቆም ሲያነሳ ያየ ነው። ለምን ዝም ትላለህ? ለምንስ አትሰማኝም? እኔ ጮሃለሁ እቃጥታለሁ አንተ ግን አትሰማም ለምን የሚል አይነት ጥያቄ ነበር ሲጠይቅ ነበር። በዛ በተማርነው ትምህርት ውስጥ ይሄ የእምነት ማጣት ምልክት እንዳይደለም እግዚአብሔርን መኖሩን ያወቀ የተረዳ በእምነት በጸሎት ወደ እግዚአብሔር የሚቀርብና ከእግዚአብሔር በምላሹ ለጸሎቱ መልስ የሚጠብቀን ሰው የሚያሳይ መሆኑን ነገር ግን ጸሎቱ እሱ ባሰበውና በጠበቀው ጊዜ ስላልተመለሰለት ጥያቄ ያለውንና እስከ መቼ እያለ የሚቃትተን ሰው እንደሚያሳይ በዛ ወቅት ተመልክተናል። ዛሬ ደግሞ እንደ ጌታ ፈቃድ የእግዚአብሔር መልስ ለመረዳት ሲከብድ በሚል ርዕስ እናጠናለን። በዋናነት ዛሬ የምናተኩረው ዕንባቆም ምዕራፍ 1 ከቁጥር 5 ጀምሮ እስከ 17 ባለው ክፍል ውስጥ ነው። ይህ ክፍል በጣም ሰፊ ነው። በተቻለ መጠን አጠር አጠር እያረኩኝ ዋና ዋና የሚባሉትን ሐሳቦች ልነካካቸው እሞክራለሁ። ከመጽሐፍ ቅዱሳችን ዕንባቆም ምዕራፍ 1 ላይ ሄደን መጽሐፍ ቅዱስ ያዛችሁ በሙሉ ዕንባቆም ምዕራፍ 1ን ብትከፍቱት በጣም ደስ ይለኛል። ምክንያቱም ደረጃ በደረጃ እስከ ቁጥር 17 ድረስ ይህንን ክፍል እየተመለከት ነው ስለምንመጣ ዕንባቆም ምዕራፍ 1 ቁጥር 5ንና 6ን እንድናነበው እፈልጋለሁ። እንዲህ ይላል፣ እናንት የምትንቁ ሆይ አንድ ቢተርፍላችሁ እንኳን የማታምኑትን ሥራ በዘመናችሁ እሰራለሁና እዩ፣ ተመልከቱ፣ ተደነቁ። እነሆ የእነርሱ ያልሆነውን መኖሪያ ይወርሱ ዘንድ በምድር ስፋት ላይ የሚሄዱትን መራሮችንና ፈጣኖችን ሕዝብ ከለዳውያንን አስነሳለሁ። እንጸልይ። አባቴ ሆይ፣ አምላኬ ሆይ፣ እኔና ወገኖቼ በፊትህ ቀርበናል። በፊትህ በቀረብንበት በዚህ ሰዓት አንተ ከቃልህ እንድትናገረን የዘላለም አምላክ ጌታ እግዚአብሔር ሆይ አንተ ተናጋሪያችን እንድትሆን እለምናለሁ። እንደ ፈቃድህ ይህንን ጉባኤ አንተ ተረከብ፣ ለእያንዳንዳችን መማር የሚገባንን ነገር አስተምረን አትለን በኢየሱስ ስም አሜን። እንግዲህ የተወደዳችሁ ወገኖች ምናልባት ስልኮቻችሁን ሚውት ያላደረጋችሁ ብትኖሩ በጌታ ፍቅር ጠይቃችኋለሁ ሚውት እንድታደርጉት። ምክንያቱም አልፎ አልፎ ድምፅ ሲገባ እሰማለሁና፣ ስለዚህ ይህንን አደራ ልላችሁ እወዳለሁ። እንግዲህ ወደ ትምህርታችን እንመለስ። ቁጥር 5ና 6ን ስናነብ እግዚአብሔር ይገርማል። እስከ መቼ ዝም ትላለህ ነበረ የዕንባቆም ጥያቄ። እዚህ ላይ ደግሞ ስራ እሰራለሁ፣ እናንተ ብቻ አይኖቻችሁን ከፍታችሁ እዩ፣ ተመልከቱ፣ ከዛም ደግሞ ከለዳውያንን ባቢሎናውያንን አስነሳለሁ፣ በባቢሎናውያን አማካኝነት ለጸለይከው ጸሎት ለጥያቄ መልስ አመጣለሁ የሚል አይነት መልስ እንደሆነ ነው የምናየው። ይሄ ዕንባቆምን ግራ ያጋባዋል። ግራ መጋባቱን የምናየው ቁጥር 12ና 13ን ስናነብ ምን እንደሚል የሚነግረን ሐሳብ አለ። እንዲህ ይላል ዕንባቆም ምዕራፍ 1 ቁጥር 12ና 13፣ አቤቱ የተቀደስክ አምላኬ ሆይ አንተ ከዘላለም ጀምሮ አልነበርህምን? እኛ አንሞትም። አቤቱ ለፍርድ ሰርተኸዋል፣ ለተግሳጽም አድርገኸዋል። ዓይኖችህ ክፉን እንዳያዩ ንጹሐን ናቸው፣ ጠማምነትንም ትመለከት ዘንድ አትችልም። አታላዮችንስ ለምን ትመለከታለህ? ኃጢአተኛውስ ከእርሱ ይልቅ ጻድቅ የሆነውን ሲወጣው ለምን ዝም ትላለህ? ግራ ገብቶታል። አስቀድሞ እግዚአብሔር ዝም አለ የሚል ነበር።
አሁን ደግሞ ከዝምታው ይልቅ እግዚአብሔር መልስ ከበደ። ኃጢአተኛው ከርሱ ይልቅ ጻድቅ የሆነውን ሲውጠው ስለምን ዝም ትላለህ? አስቡት፣ ከእስራኤላውያን እና ከከለዳውያን ከባቢሎናውያን የተሻለ ማን ነው ስንል እስራኤላውያኑን የተሻሉ ናቸው፣ እግዚአብሔርን ያውቃሉ ልንል እንችላለን። ግን ከለዳውያንን አስነሳለሁ ብሎ መልሱም በከለዳውያን በኩል የሚሰጥ መሆኑን ሲናገር እዚህ ጋር ኃጢአተኛው እስከ እርሱ ይልቅ ጻድቅ የሆነውን ሲውጠው ስለምን ዝም ትላለህ? አልገባኝም እያለ ሲናገር እናያለን። የመጀመሪያው ጥያቄው እስከ መቼ ድረስ እጮሃለሁ ነው። ዕንባቆም ምዕራፍ 1 ቁጥር 2 ማንበብ እንችላለን። አቤቱ እስከ መቼ እጮሃለሁ? አንተስ አትሰማም? አሁን ግን ከበድ ያለ ነገር መጥቶበት እናያለን። ስለዚህ ዛሬ አብረን ይህንን ነገር የምናጠና ይሆናል። ስለዚህ ደረጃ በደረጃ ነጥብ በነጥብ እያንዳንዱን ነገር እናያለን። የእግዚአብሔር መልስ ለመረዳት አስቸጋሪ ሲሆን እምነታችንን ይፈትናል። ግን እኛ እንዴት አድርገን ነው እንደዚህ አይነቱን ነገር ልንረዳው የሚገባው የሚለውን ልናይ ይገባናል። በዚህ ክፍል ውስጥ እንግዲህ ከምንማራቸው ትምህርቶች መካከል እንግዲህ ደረጃ በደረጃ ነጥብ በነጥብ እየጠራኋቸው እሄዳለሁ። የመጀመሪያው እዚህ ላይ እግዚአብሔር ተመልከቱ የሚል ቃል ሲጠቀም እናያለን። ዕንባቆም ምዕራፍ 1 ቁጥር 5 እንድናነብ ወዳለሁ። እናንት የምትንቁ ሆይ አንድ እንኳ ቢተርክላችሁ የማታብሩትን ስራ በዘመናችሁ እሰራለሁና እዩ፣ ተመልከቱ፣ ተደነቁ። እዩ፣ ተመልከቱ፣ ተደነቁ። በሌላ አነጋገር ለዕንባቆም እያለ ያለው አይንን ገልጠህ እይ፣ ተመልከት ነው። ይህንን ዕንባቆምን ስናይ ዕንባቆም ይሁዳን ያያል፣ ይሁዳን ይመለከታል። ይሁዳን ባየና በተመለከተ ጊዜ ይሁዳ በኃጢአት የተጨማለቀ እዛው አይሁዳውያኑ መካከል ማድረግ የማይገባቸውን ነገሮች ሲያደርጉ፣ ነገሮች ሁሉ የተበላሹ ሲሆኑ አይቶ ያ እንዲስተካከል ነው እየጸለየ ያለው። ኃጢአት በይሁዳ መካከል እየገሰፈ ሲመጣ፣ ኃጢአት መስራት ከምንም ነገር ሳይቆጠር ሲቀር፣ እግዚአብሔር ሊሰጠው የሚገባው ክብር ሳይሰጠው ሲቀር ጨነቀው። በዛ ምክንያት ነው ወደ እግዚአብሔር ይቃትት የነበረው። ኢፍትሐዊነትን በዛ ህዝብ መካከል አየ፣ አመፅን አየ። ባለስልጣናቱ ህዝቡን ይጨቁኑታል፣ ይበድሉታል። ዘመድ ያለው ዘመድ የሌለውን ይገፋል። ያንን ነበር እየተመለከተ የነበረው። ከዛ ተነስቶ ነበር ጸሎት እያደረገ የነበረው። እዚህ ጋር እግዚአብሔር አይንህን አንሳና ተመልከት፣ እኔ በስራ ላይ ነኝ። አንተ አይንህን በይሁዳ ላይ ተክለሃል። ከይሁዳ ውጪ ምንም እየተመለከትክና እያየህ አይደለም። ስለዚህ ብዙ ነገሮችን ለማየት አልቻልክም። አሁን ግን አይንህን አንሳና ተመልከት፣ ከይሁዳ ላይ አንሳ፣ አይንህን አንሳ፣ ወደ ባቢሎን ተመልከት፣ ወደ አህዛብ ተመልከት። በእነሱ አማካኝነት ነው መልስ የማመጣው እያለ ነው ሲነግረን የምንመለከተው። ይሄ ብዙዎቻችን እይታችን ወይም አስተሳሰባችን በጣም ጠባብ የሚሆንበት ሁኔታ አለ። ለምሳሌ ከቤተሰባችን ውጪ የማናይ የራሳችንና የራሳችንን ችግር ብቻ የምንመለከት ከዛ ውጪ ያለው ነገር ምንም አይን የሌለን ሰዎች ልንሆን ወይም ልንሆን እንችላለን። ነገር ግን በሌላ በኩል ስንመለከትና ስናይ እግዚአብሔር ሰፋ ያለ ነገር ያያል። ድምፅ እየተሰማኝ ነው። እባካችሁ ራሳችሁን ሚውት አድርጉ። ራሳችሁን ሚውት አድርጉ። እሺ፣ ተባረኩ። አሁን እንግዲህ እንቀጥላለን። እዚህ ጋር ስናይ ቤተሰባችንን ብቻ ወይም ቤተ ክርስቲያናችንን ብቻ ወይ በእኛ ዙሪያ ያሉትን ብቻ የምንመለከት ሰዎች ልንሆን አይገባንም። ሰፋ አድርገን ከእኛም ወጣ ያለውን ጭምር የምንመለከት ልንሆን ይገባናል። ስለ ሀገራችን እናስባለን፣ ስለ ሀገራችን እንጸልያለን። በሀገራችን ዙሪያ ያሉትን ጎረቤቶችስ እናያለን ወይ እንመለከታለን ወይ? አይናችን ሰፋ ብሎ ማየት ሊኖርበት እንደሚገባ ሲናገር እናያለን። ለምን ስንል እግዚአብሔር እንዲህ በማለት ይናገራል። በኢሳይያስ ምዕራፍ 46 ላይ ቁጥር 9 እና 10 ላይ ስንሄድ እንደዚህ ይላል፣ እኔ አምላክ ነኝና ሌላም የለምና የቀድሞውን የጥንቱን ነገር አስቡ። እኔ እግዚአብሔር ነኝ፣ እንደ እኔ ያለ ማንም የለም። በመጀመሪያ መጨረሻውን ከጥንትም ያልተደረገውን እነግራለሁ። ምክሬ ትጸናለች፣ ፈቃዴንም ሁሉ እፈጽማለሁ እላለሁ። እግዚአብሔር አምላክ ነው። ከመጀመሪያው ላይ ቆሞ መጨረሻውን መመልከትና ማየት ይችላል። አምላካችን እግዚአብሔር እይታው ውሱን አይደለም፣ ጠባብ አይደለም። እንባቆም ወደ ይሁዳ ሲመለከት እግዚአብሔር ግን ከይሁዳ አልፎ አዎ እግዚአብሔር ይሁዳን ህዝቡንም ሁሉንም ያያል። ከዛ አልፎ ግን ወደ ባቢሎንም ጭምር ይመለከታል፣ ወደ አህዛብም ጭምር ይመለከታል። እስከ መጨረሻው ድረስ ስለ ጽድቅና ስለ ፍርድ ያለውን ነገር በሙሉ ይመለከታል። ስለዚህ መልሱን እንደኛ ጠባብ በሆነ አቅጣጫ ሳይሆን እግዚአብሔር ሰፋ ባለው ሁኔታ ጭምር መልስ ሊያመጣ የሚችልበት ሁኔታ ይኖራል። ምናልባት ያ የእግዚአብሔር መልስ ለእኛ ግራም ያጋባ ሊሆን ይችላል። እኛ ከጠበቅነው ነገር ወጣ ያለ ሊሆን ይችላል። እይታችን በጣም ጠባብ ስለሆነ የእግዚአብሔርን ነገር በትክክል ላንገነዘበው እና ላንችለው እንችላለን። ነገር ግን መጀመሪያ እዚህ ላይ እግዚአብሔር እየነገረን ያለው ነገር ምንድን ነው? ተመልከት፣ እይታ ጠባብ አይሁን፣ እይታን ሰፋ አድርገው። አንተ ያተኮርክበት ቦታ ላይ ብቻ ሳይሆን እግዚአብሔር ከዛ ሰፋ ያለ ነገር ስላለው እይታ ሰፋ ማለት እንዲችል ተመልከት የሚል መልስ ነው መጀመሪያ የሰጠው። ሁለተኛ ሲቀጥል እይታህን አስፋ። አሁን የምትመለከተውን ብቻ ሳይሆን በዙሪያ ያለውን እይ ማለቱ ብቻ ሳይሆን ሌላም ነገር ይናገራል እዛ ላይ እግዚአብሔር። በዚሁ በዕንባቆም ምዕራፍ 1:5 ላይ አንድ እንኳ አንድ ቢተርክላችሁ እንኳን የማታምኑትን ስራ በዘመናችሁ እሰራለሁና እዩ ነው የሚለው። አሁን እሰራለሁ ይላል። እግዚአብሔር አምላክ በስራ ላይ ነው። እግዚአብሔር ያለ ስራ የሆነበት ጊዜ የለም። አዎ እኛ ዝም ያለ ሊመስለን ይችላል። አዎ እኛ እግዚአብሔር የተወን የረሳን መስሎ ሊሰማን ይችላል። እስከ መቼ የሚል ጥያቄ የጠየቅን ያለን ልንሆን እንችላለን። እግዚአብሔር ግን ምንድን ነው የሚለው? እናንተ የማታምኑትን ስራ በዘበናችሁ እሰራለሁ ይላል። እግዚአብሔር አምላክ በስራ ላይ ነው። እግዚአብሔር ስራ ፈቶ አያውቅም። አዎ እግዚአብሔር ክፉ ሲደረግ አይቶ ዝም ያለ ቸል ያለ ሊመስለን ይችላል። ነገር ግን ምን ይያለ ነው? በስራ ላይ ነኝ ነው እሰራለሁ ይያለ ነው። ፍርድ እየመጣ ነው። ምናልባት ሰዎች ቢነግሯችሁ ቢተርክላችሁ እንደዚህ የሆነ ነው ብለው ቢነግሯችሁ የማታምኑትን አይነት ስራ እየሰራሁ እግዚአብሔር ምናልባት ሊያመጣ ያለው ነገር ያልተጠበቀ ከመሆኑ የተነሳ ሰዎች ለማመን የሚቸገሩበት ሁኔታ ሊኖር እንደሚችል ጭምር እየነገረው ነው። አንዳንድ ጊዜ እግዚአብሔር የሚያደርጋቸውን ነገሮች ወዲያውኑ ለመገንዘብና ለመረዳት ልንቸገር እንችላለን። ቢሆንም ግን እግዚአብሔር አምላካችን በስራ ላይ ነው። ለምንድን ነው ሰዎች እግዚአብሔር ስራ ላይ ሆኖ እግዚአብሔር የሰራውን ነገር ሲያዩ የማያምኑት የሚል ጥያቄ፣ ወይም ደግሞ የእግዚአብሔር ስራ ነው ብለው ሊቀበሉት ከበድ ሊላቸው የሚችለው ለምንድን ነው ብለን ልናስብ እንችላለን። መጽሐፍ ቅዱሳችን በኢሳይያስ ምዕራፍ 55 ቁጥር 8 እና 9 ላይ እንደዚህ የሚል ቃል እናገኛለን። ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው ይላል። የእኛና የእግዚአብሔር ሐሳብ የተለያየ ነው። የእግዚአብሔርን እይታ ላንረዳውና ላንገነዘበው እንችላለን። እግዚአብሔር የሰራበትን መንገድ ስናይ ከእኛ መንገድ ትንሽ ወጣ ያለና የተለየ ስለሆነ ለማመን ልንቸገር እንችላለን። የእግዚአብሔር ስራ ነው የሚለውን ነገርም ለማለት አንደበታችን ሊያዝ ይችል ይሆናል። ነገር ግን ልንረዳው የሚገባን ነገር እግዚአብሔር በስራ ላይ ነው። የእግዚአብሔር መንገድ ከኛ መንገድ ያነሰ አይደለም። እንዲያውም ቃሉ እንደሚነግረን ከፍ ያለ ነው። ሐሳቤ ከሐሳባችሁ ከፍ ያለ ነው፣ መንገዴም ከመንገዳችሁ ከፍ ያለ ነው እያለ ነው የሚነግረን። የእግዚአብሔር ዓላማ ጨካኝ አይደለም፣ ነገር ግን በጣም ጥልቅ ነው። ልንደርስበት ወይም ደግሞ በቀላሉ ልንረዳው ላንችል ይሆናል። እግዚአብሔር ግዴለሽ የሆነ አምላክ አይደለም፣ ነገር ግን እኔና እናንተ ከምናስበው በላይ ጠቢብ የሆነ አምላክ ነው። ማመን ወደሚባለው ነገር ስንመጣ እኔና እናንተ ስለተረዳነው ብቻ አይደለም በእግዚአብሔር ላይ መታመን ያለብን። ባይገባንም ባንረዳውም እግዚአብሔር አምላክ ታማኝ ስለሆነ ታማኞች ሆነን ልንቆይ ይገባናል። አንዳንድ ጊዜ እግዚአብሔር መልስ ላይገባን ላንረዳው እንችል ይሆናል። እግዚአብሔር አምላክ ግን ታማኝ ነው እና በታማኝነት እግዚአብሔር ወደ ማስተዋል እስኪያመጣን ድረስ ልንቆይ ይገባል። ወደ ሶስተኛው ነጥብ ልምጣ። ያልተጠበቀ መሳሪያ እግዚአብሔር ይጠቀማል። እዚህ ላይ ምንድን ነው የሚለው? ከለዳውያንን አስነሳለሁ ይላል። ከለዳውያን ያልተጠበቁ መሳሪያዎች ናቸው። በዚሁ በዕንባቆም ምዕራፍ 1 ቁጥር 6 ላይ ደርሰናል። እነሆ የእርሱ ያልሆነውን መኖሪያ ይወርስ ዘንድ በምድር ስፋት ላይ የሚሄዱትን መራሮችና ፈጣኖችን ሕዝብ ከለዳውያንን አስነሳለሁ ይላል። ከለዳውያንን እንደ መሳሪያ ሲጠቀምባቸው እናያለን። ይሄ ክፍል በጣም አስደንጋጭ የሆነ ክፍል ነው። ባቢሎናውያን ገር የሚባሉ ህዝቦች አልነበሩ ወይም ጻድቃን አልነበሩ እንዲያውም ታሪካቸው በመናጠናበት ጊዜ በጣም ጨካኞች ትዕቢተኞች እንደነበሩ ታሪኩ ይነግረናል መጽሐፍ ቅዱሳችን ሲገልጻቸው ራሱ በጣም የዋህ እንደሆኑ አርጎ አይደለም የሚገልጻቸው ምናልባት በዚሁ በዕንባቆም ውስጥ ሄደን ከቁጥር 6 እስከ 11 ድረስ ያለውን ልናነብ እንችላለን ለምሳሌ ቁጥር 6 ላይ ምን ይለናል መራሮችና ፈጣኖች ህዝቦች ይላቸዋል መራሮች ናቸው ፈጣኖች ናቸው ይህንን እንግዲህ በትንቢትም ላይ አስቀድሞ ተነግሮን እናገኛለን ዳንኤል 2 ላይ ስናይ የባቢሎንን መንግስት ክንፍ ባለው አንበሳ ነበር መስሏት የነበረው ክንፉ ፍጥነትን የሚያሳይ እንደነበረ እናያለን ሲያጠፉም ሲጨርሱም ደግሞ ኃይለኞች እንደነበሩ ታሪክም ጭምር ይነግረናል ቁጥር 7 ላይ ሄደን ስናይ እነርሱ የሚያስፈሩና የሚያስደነግጡ ናቸው ቁጥር 8 ላይ ደግሞ ስንሄድ ፈረሶቻቸው ከነብር ይልቅ ፈጣኖች ናቸው ከማታም ተኩላዊ ይልቅ ጨካኞች ናቸው እንደገና ቁጥር 9 ላይ ስንሄድ ሁሉም ለአመጽ ይመጣሉ ቁጥር 11 ላይ መጨረሻ ላይ በጣም የሚገርም ነው ይሄ ከአምልኮ ጋራ ጭምር የሚገናኝ ቃል ነው የዚያን ጊዜ ሐሳቡ ይለወጣል እርሱም ያልፋል ይሰናከልማል ይህንንም ኃይሉን ለአምላኩ ያስባል ይላል ባቢሎናውያን ጉልበታቸውን ኃይላቸውን ብርታታቸውን እንደ አምላክ አድርገው የሚያመልኩ ነበሩ ይህንን ነው እዚህ ላይ ያለን ያለው ጉልበታቸውን ኃይላቸውን የሚያመልኩ ነበሩ እንግዲህ መራራ መሆናቸውን ፈጣኖች መሆናቸውን ጨካኞች መሆናቸውን አመፀኛ ኩራተኞች የራሳቸውን ኃይል የሚያመልኩ መሆናቸውን በተመለከተ ደረጃ በደረጃ ዘርዝሯል ምንም መልካምነት የሚታይባቸው እንዳይደለ በግልጽ መመልከት እንችላለን ታዲያ ዕንባቆም እዚህ ላይ ጌታ ሆይ በእስራኤል መካከል ያለውን ክፋት እንድታስወግድ ለመንኩ ነገር ግን ከይሁዳ የበለጠ ክፉ የሆነውን ህዝብ እንዴት አምጥተ ይሁዳን ለማረም ትጠቀምበታለህ የሚል ጥያቄ እንዳለው ምዕራፉን በሞላ በምናነብበት ጊዜ የምንመለከተው ሐሳብ ነው እግዚአብሔር አምላክ ቅዱስ የሆነውን ህዝብ ወደ ትክክለኛ ሁኔታ ለማምጣትና ለመመለስ ቅዱስ ያልሆነውን ህዝብ እንዴት ሊጠቀም ይችላል እግዚአብሔር አምላክ የባቢሎንን ጭካኔ አይደግፍም ወይም እሱን እንደሚደግፍ አስተምረንም ክፋትን እግዚአብሔር ሲያጸድቅ አንመለከተው ነገር ግን እነዚህ ጨካኝ የሚባሉ ነገሮችም ሲበጡ እግዚአብሔር ህዝቡን ለማስተማር እግዚአብሔር ህዝቡን ለመመለስ የተጠቀመባቸው ጊዜዎች ብዙ እንደነበሩ ከቃሉ ስናነብ እንደመለከታል በነገራችን ላይ እግዚአብሔር መከራ ሊያመጣብን እግዚአብሔር ፈተና ሊያመጣብን የሆነ ነገር እንደሆነ አድርገው የሚያስቡ ሰዎች አሉ መጽሐፉ ግን የሚነግረ ነገር አለ መጽሐፍ ቅዱስ በግልጽ ያዕቆብ ላይ ሄደን ምዕራፍ 1 ቁጥር 13 ስናነብ እንዲህ የሚል ቃል እናገኛለን ማንም ሲፈተን በእግዚአብሔር እፈተናለሁ አይበል እግዚአብሔር በክፉ አይፈተንምና እርሱ ራሱ ማንንም አይፈትንም። እግዚአብሔር አምላክ በክፉ የሚፈተን አምላክ አይደለም። ስለዚህ ፈተና ሲመጣብን እግዚአብሔር ነው የፈተነኝ፣ እግዚአብሔር ነው ወደዚህ አይነት ነገር ያስገባኝ ልንል እንደማይገባን መጽሐፍ ቅዱስ ይነግረናል። እግዚአብሔርን በተመለከተ መጽሐፍ ቅዱስ ግልጽ ነው። እግዚአብሔር ብርሃን ነው። በእርሱ ውስጥ ፈጽሞ ጨለማ የሚባል ነገር የለም። አንደኛ ዮሐንስ ምዕራፍ 1 ቁጥር 5 ይህን በግልጽ ነው የሚያስቀምጥልን። ስለዚህ ክፋት የሚባለው ሐሳብ፣ ክፋት የሚባለው አስተሳሰብ ወደ አምላካችን ወደ እግዚአብሔር ፈጽሞ አይመጣም። እዚህ ላይ ከለዳውያንን አስነሳለሁ ሲል ከለዳውያንን በተመለከተ ከለዳውያንን ክፉ ያደረጋቸው እግዚአብሔር ነው ማለት አይደለም። እግዚአብሔር ከለዳውያን እስራኤልን እንዲያሸንፉ ፈቀደ ማለት ከለዳውያኑ የሚያደርጉት ባቢሎናውያኑ የሚያደርጉትን ድርጊት እግዚአብሔር አፕሩቭ አድርጎታል ማለት አይደለም። እግዚአብሔር ከኃጢአት ጋር መቼም ቢሆን ተስማምቶ አያውቅም። ነገር ግን ክፋት ያለባቸውም ቢሆኑ እግዚአብሔር እንደ መሳሪያ አድርጎ ሊጠቀምባቸው ይችላል። ክፋታቸውን እያጸደቀ አይደለም፣ መልካም አድርገው ቢሆን መልካም ነበር። ግን ከነ ክፉ ባህሪያቸው ከነ መጥፎ ማንነታቸው እግዚአብሔር የራሱን ትልቅ የሆነውን ነገር ለማውጣት እንደ መሳሪያ ሲጠቀምባቸው እንመለከታለን። ይሄ ብዙ ቦታ ላይ እናገኛለን። መጽሐፍ ቅዱስ ላይ ክፉ የሚባሉትን ተጠቅሞ እግዚአብሔር ነገሮችን ለማስተካከል ሲጠቀም፣ ለምሳሌ ኢሳይያስ ምዕራፍ 10 ቁጥር 5 ላይ አሶርን የቁጣዬ በትር ብሎ ሲጠራው እናገኛለን። ይሄ ፊት ለፊት ተጽፎልን የምናገኘው ነገር ነው። አሶርን በተመለከተ ግን እግዚአብሔር አሶርን መልካሞች ናቸው፣ ጥሩዎች ናቸው ብሎ ሲያጸድቅላቸው አናይም። ሙሉውን ትንቢተ ኢሳይያስ ምዕራፍ 12 ማለት 10 ላይ ሄዳችሁ ልታነቡት ትችላላችሁ። ወደዛ ብዙ መሄድ አልፈልግም። ዞሮ ዞሮ ግን ሌሎችም ተመሳሳይ ህዝቦችን ተጠቅሞ እግዚአብሔር ህዝቡን ወደሚፈልገው አቅጣጫ ለማምጣት ሲጠቀምበት እናያለን። አንድ መሳሪያ መሳሪያ ነው ማለት እግዚአብሔር የተጠቀመበት መሳሪያ ሆነ ማለት ያ መሳሪያ ንጹህ ነው ማለት አይደለም። የዛን መሳሪያ ንጹህነት አያሳይም። ነገር ግን እግዚአብሔር የትኛውንም ነገር እሱ ለሚፈልገው ዓላማ ሊጠቀምበት የሚችል መሆኑን በግልጽ ይነግረናል። ይህ እንግዲህ ሶስተኛው ነገር ነው። መሳሪያ ሆኖ ባቢሎን አገልግሏል። በአራተኛ ደረጃ ስንሄድ የእግዚአብሔር መልስ በደንብ ያልተተከለ እምነትን ይፈትናል። ብዙ ሰዎች ቀላል የሆነ ነገር ሲመጣቸው እንትን ሲላቸው እምነትን የሚፈትን ነገር ሲመጣባቸው እምነታቸው መሰረት ያልያዘ ከሆነ ሊወድቁ ይችላሉ። ነገር ግን አንድ ነገር ልናስብ ይገባናል። እኛ ጸሎት ልንጸልይ እንችላለን፣ ወደ እግዚአብሔር ልንለምን እንችላለን። እግዚአብሔር ግን እኛ በምንወደውና በፈለግነው መንገድ ይመልስልን ማለት ትክክል አይሆንም። የእግዚአብሔር መልስ እኛ ባላሰብነውና ባልጠበቅነው መንገድ ሊሆን ይችላል። ነገር ግን እግዚአብሔር ሁልጊዜ መልካም መሆኑን ልናስብ ይገባናል። ሌላው እኔ ታማኝ ከሆንኩኝ ሕይወቴ በጣም ቀላል ትሆንልኛለች፣ መንገዱ አልጋ ባልጋ ይሆንልኛል ብለን የምናስበዋለን። ያም አይሆንም። የክርስቲያን ሕይወት በፈተና በመከራ የተሞላ መሆኑ መጽሐፍ ቅዱስ ይናገራል። እግዚአብሔር ሥራ እየሰራ ከሆነ በቀላሉ መጽናናት ወደምችልበት ነገር መጣለው ብለን እናስባለን። የእግዚአብሔር መንገድም እንደዛ ላይሆን ይችላል። በቀላሉ ነገሮች ሁሉ አልጋ ባልጋ የሚሆኑልን ላይሆን ይችላል። በአሁኑ ጊዜ በተለይ ይሄ ከምስጋና ጋር ተገናኝተው የምንሰማቸው ብዙዎቹ መዝሙሮች ነገሮችን በጣም ቀላል አርገው የሳሉና ያቀረቡ ክርስትና አልጋ ባልጋ የሆነ መንገድ እንደሆነ አርገው ያቀርቡልናል። ነገር ግን አስቸጋሪ በሆኑ ሁኔታዎች ውስጥ ማለፍ ግድ የሚሆንብን ሁኔታ ጭምር ሊኖር እንደሚችል መጽሐፍ ቅዱሳችን በግልጽ ነው የሚነግረን። እስራኤልን ከግብጽ አውጥቷቸዋል፣ አድኗቸዋል። ነገር ግን በመንገዳቸው ሲሄዱ ብዙ ፈተናዎችና መከራዎች ነበሩባቸው። በምድረ በዳ መሄድ ነበረባቸው። ውሃ አጥተው መጠማት ነበረባቸው። ቀይ ባህር ተከፍሎ መሻገር ነበረባቸው። ዮርዳኖስም ተከፍሎ መሻገር ነበረባቸው። በዚህ ውስጥ ሁሉ ግን የእስራኤል ልጆች እምነት ይፈተን ነበረ። ከነበሩበት ዝቅ ካለው የእምነት ደረጃ እግዚአብሔር ከፍ እያለ ወደ ላይ የሚወጡበትን ነገር ይሰራ ነበር። የክርስቲያን ሕይወት አልጋ ባልጋ አይደለም። ዮሴፍን እንውሰደው። እግዚአብሔር ወንድሞቹ ዮሴፍን ለባርነት ሲሸጡት ዝም አለ፣ ፈቀደላቸው። በኋላ ግን ዘፍጥረት ምዕራፍ 50 ቁጥር 20 ላይ እንደምናነበው ዮሴፍ ለወንድሞቹ በግብፅ ምድር እያለ እንዲህ አላቸው፣ እናንተ ክፉ አስባችሁብኛል፣ እግዚአብሔር ግን ለበጎ ነገር አሰበ። አዎ የሚሆኑትን ነገሮች በሚሆኑበት ጊዜ ለምሳሌ እስራኤልን ለማሸነፍ ይሁዳን ለመውረር ባቢሎን አቅዶ ተነስቶ በሚመጣ ጊዜ ክፉ አስቦ ነው የሚመጣው። እግዚአብሔር ዝም ሲል ያንን ለተሻለ ነገር ለበጎ ነገር ሊያውለው አስቦ ነው። ስለዚህ ይህንን እናያለን። ጌታችን ኢየሱስ ክርስቶስ በመስቀል ነው ያዳነን። አዎ መስቀል ላይ ሲወጣ ስናይ ተሸነፈ ብለን ልናስብ እንችላለን። ዓለም በዛ አይነት ሁኔታ ነው የምትመለከተው። ነገር ግን እግዚአብሔር ያሸነፈበት መንገድ እንደሆነ ሁላችንም የምናውቀው ነገር ነው። ቃሉ ሲነግረን የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። አንዳንድ ጊዜ የእግዚአብሔር መልሶች እንደዚህ ሞኝነት ይመስላሉ። ነገር ግን የእግዚአብሔር የአምላካችን ኃይል የሚሆንበት ሁኔታ ነው ያለው። እንባቆም እዚህ ጋር እንመልከተው። በአምስተኛነት ነጥብ አድርገን የራሱን ባህሪ እዚህ ጋር ሲገልጽ እናየዋለን። እንባቆም እንዲህ ይላል። እንባቆም ምዕራፍ 1 ቁጥር 12 አቤቱ አምላኬ ሆይ አቤቱ አምላኬ ቅዱስ ሆይ አንተ ከዘላለም የሆንክ አይደለህምን ይላል። ይህ አባባሉ በጣም ነው ደስ የሚለው። እግዚአብሔርን በመክሰስ ሲጀምር አናየውም። እንባቆምን ስናይ እግዚአብሔርን በመክሰስ አይደለም የሚጀምረው፣ እግዚአብሔር ማን እንደሆነ በመናዘዝ ነው የሚጀምረው። አዎ ጌታ ሆይ ግራ ተጋብቻለሁ፣ ነገር ግን አንተ ማን እንደሆን ካውቃለሁ የሚል ምላሽ ነው የሚሰጠው። አንደኛ እግዚአብሔርን በተመለከተ እግዚአብሔር ዘላለማዊ ነው ነው የሚለው። አንተ ዘላለማዊ ይሆንክ አይደለህም ወይ? አንተ ጊዜያዊ አይደለህም። ሁላችንም እናውቃለን እግዚአብሔር ዘላለማዊ መሆኑን። ስለዚህ ከዛ ጋር ተስማምቶ ነው ሲናገር የምናየው። ሌላው እንባቆም ምን ይላል? አንተ ዘላለማዊ የሆነ ቃል ኪዳን ያለህ አምላክ ነህ ይላል። የቃል ኪዳን ጌታ ነህ፣ ቃልህንም የምትጠብቅ አምላክ ነህ በማለት ይናገራል። እንግዲህ ከዚህ ምንረዳው እኔ አሁን ይሆን ያለው ነገር አልገባኝም አንተ ግን ቃልህን የምትጠብቅ አምላክ መሆንን አውቃለሁ ይላል እንዲያውም እዚህ ላይ ሲናገር አምላኬ ብሎ ነው እየጠራ ያለው አንተ የኔ ነህ እምነቱን ነው እዚህ ላይ እየተመለከተን ያለ ነው ሌላ ደግሞ የኔ ቅዱስ ብሎ ይጠራዋል የእግዚአብሔርን ባህሪ በሚመለከት ቅንጣት ታህል ጥርጣሬ ነው ከሌላውያን ጣዖት አምላኪዎች ጨካኞች ክፉዎች መሆናቸውን ያውቃል በእነሱ ተጠቅሜ የምሰራው ስራ አለ ብሎ እግዚአብሔር የተናገረ ቢሆንም በእግዚአብሔር ቅዱስነት ላይ ጥርጣሬ አልነበረው ዘጸአት ምዕራፍ 15 ቁጥር 11 ላይ እንደሚናገረው አቤቱ በአማልክት መካከል እንዳንተ ያለ ማን ነው በምስጋና የተፈራ ድንቅንም የምታደርግ በቅድስና የከበር እንዳንተ ያለ ማን ነው ይላል ስለዚህ እግዚአብሔር ቅዱስ መሆኑን በተመለከተ ያለ ምንም አይነት ባንገራገር የተረዳና የተገነዘበ ሰው ነበር ከዛ ደግሞ የሚቀጥለው ነገር አለው እንባቆም ምዕራፍ 1 ቁጥር 12 ላይ አቤቱ የተቀደስክ አምላኬ ሆይ አንተ ከዘላለም ጀምሮ አልነበርክምን እኛም አንሞትም አቤቱ ለፍርድ ሰርተዋል ለተግሳጽም አድርገዋል እዚህ ጋር ያለ ያለው እነዚህ ነገሮች ቢመጡም ወደኛ የመጡብን ቢሆንም ሁለት ነገሮችን ነው አንተ እኛን ለመገሰጽ ለፍርድ ይህንን ነገር አድርገዋል ይልና እዛ ላይ እኛም አንሞትም የሚል ቃል ይጠቀማል ለክፉ አይሆንብንም መጨረሻችን የሚያጠፋን አይደለም የሚሆነው ለምን ካልን ሰቆቃወ ኤርምያስ ላይ ሁላችንም የምናውቀው ጥቅስ አለ ምዕራፍ 3 22 እና 23 ላይ ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው ርኅራኄው አያልቅምና ማለዳ ማለዳ አዲስ ነውና ታማኝነቱ ብዙ ነው ይላል እግዚአብሔር የቃል ኪዳን አምላክ ነው አላማውን በተመለከተ አይስትም በየትኛው ማቅጣጫ ይምጣ መጨረሻው መልካም እንደሚሆን በእምነት ሲናገር እናያለን ከዛ ግን በጥያቄ ደግሞ ወደ እግዚአብሔር ይመለሳል እንዴት አርገ ነው ክህደትን የምትመለከተው ወይም የምታየው አንተ ክፉን ለማየት አይኖችህ በጣም ጻድቅ ናቸው ይልና ቁጥር 13 ላይ ምንድን ነው የሚለው ክፉ ከርሱ ይልቅ ጻድቅ የሆነውን ሲውጠው ዝም ትላለህ ሆይ አልገባኝም ይላል ያልገባውን ነገር በተመለከተ እግዚአብሔርን ይጠይቃል ይሄ ከእንባቆም እንማረው አንድ ትልቅ ነገር አለ እግዚአብሔር ቅዱስ መሆኑን ሲጠራጠር አናገኘውም እግዚአብሔርን ስለሚያውቅ ምንም በዚህ በኩል ጥርጣሬ አልነበረውም ነገር ግን አልገባኝም እንዴት ነው አንተ ኃጢአት የሰራ ሰው ቢሆንም ከሱ የባሰ ኃጢአተኛ መጥቶ ያንን ሲውጠው ዝም የምትለው የሚል አይነት ጥያቄ ሲጠይቅ እናየዋለን ይሄ በጣም የሚገርም ነገር ነው በነገራችን ላይ እግዚአብሔር እንደዚህ አይነት ነገሮችን ሲጠቀም ታላቁ ተጋድሎ ውስጥ በጣም አርጎ የሚጠቀምበት ነገር ነው የክፋትን ክፋትነት የኃጢአትን ኃጢአተኛነት የሰይጣንን ማንነት ጭምር ለመግለጥ የተጠቀመበት መንገድ ይሄ ነው የእግዚአብሔር ባህሪ ምንድነው የሚለው ወልቶ ይወጣል ይታያል የሰይጣን ማንነትን በተመለከተ እንደዛው ወልቶ ይወጣል ይታያል በሰማይ ሰልፍ ሆኖ የሆነውን እናውቃለን ሚካኤልና መላእክቱ ከዘንዶ ጋር ተዋክቶ የተከሰተውን ነገር በነገራችን ላይ ባቢሎን ብሎ ነው እየጠራ ያለው። ባቢሎናውያንን ልካለው ነው እያለ ያለው። መንፈሳይቱ ባቢሎንም እንዳለች ልንዘነጋ ይገባል። ራእይ 14:8 ላይ ሲነግረን ታላቂቱ ባቢሎን ወደቀች ወደቀች እያለ ይመጣል። መጨረሻ ላይ ወድቃ ማንነቷ ተጋልጦ የምናይበት ጊዜ ይመጣል። በመሃል ግን እምነትን የሚፈትን ነገር በባቢሎን በኩል ወደ እኛ ሊመጣና ሊከሰት ይችላል። አንድ ነገር ግን ልንዘነጋ ይገባንም። በዚህ ሁሉ ውስጥ የመጨረሻ አሸናፊ የሚሆነውና የሚነክሰው እግዚአብሔር ነው። ራእይ ምዕራፍ 19 ቁጥር 6 ላይ እንደዚህ ይላል፣ ሃሌሉያ ሁሉን ቻይ የሆነው እግዚአብሔር ይነግሳልና ይላል። በታላቁ ተጋድሎ ውስጥ አሸናፊው እግዚአብሔር ነው። ነገር ግን የእግዚአብሔር ማንነት ጎልቶ እንዲወጣና እንዲታይ ክፋቱን ፊት ለፊት ያሳየ መታየትና መገለጥ ስላለበት በዛ አይነት ሁኔታ ይመጣል። ባቢሎን በራሷ ኃይል ትመካለች። ዕንባቆም ምዕራፍ 1 ቁጥር 11 ልናነበው እንችላለን። እንግዲህ አንድ ሰው እንትን አርጓል መሰለኝ ስፒከር ላይ አረጋችሁ ሰዎች ስፒከሩን ብታጠፉት በጣም ደስ ይለኛል። ተባረኩ። እንግዲህ እዚህ ላይ የምንመለከተውና የምናየው ነገር በብዙ መልኩ እናያለን። ኃይሏን በራሷ የምትተማመን በወታደራዊ ኃይሏ የምትተማመን ነበረች ባቢሎን። መጨረሻዋ ግን መልካም የሚሆን ሆኖ አንመለከተው። በዚህ አቅጣጫ እግዚአብሔር ነገሮችን ይዞ እንሄዳለን። እንግዲህ ሰዓታችን በጣም እየሄደ ስላለ ምናልባት በሌላ ጊዜ ይህንኑ ርዕስ ብቀጥለው ሳይሻል አይቀርም ብዬ አስባለሁ ካቆምኩበት። በጠቅላላ ግን እስካሁን ባለው ውስጥ የምናየውና የምንመለከተው አንድ ነገር ምንድን ነው? እግዚአብሔር እንደ መሳሪያ አድርጎ ባቢሎንን ይጠቀማል። ይሄ በጣም ለመረዳት በጣም አስቸጋሪ ሆኖበታል። ነገር ግን አንድ ነገር ያውቃል። የሚያውቀው አንድ ነገር ምንድን ነው ካልን እግዚአብሔር አምላክ ቅዱስ ነው፣ ጻድቅ ነው። ዛሬ በተለይ እዚህ ጋር እናንተ በደንብ አድርገን እንድንረዳውና እንድንመለከተው የምፈልገው ነገር ለምንን ጸልየን እየተሰጠን ያለው መልስ ከጠበቅነው ውጪ ቢሆንብን፣ ሁለተኛ ፍትሐዊ ያልሆነ አይነት እንኳን መስሎ ቢሰማን፣ ወገኖቼ እግዚአብሔርን ብንጠብቅ ስለ እግዚአብሔር ነገሮች ሁሉ ግልጽ እንዲሆኑልን ብንቆይ ይበጀናል። ምክንያቱም እግዚአብሔር ነገሮችን በእውነት በትክክለኛነት ያመጣቸዋል። አሁን ከዚህ በኋላ ልገልጣቸው የምፈልጋቸው ተጨማሪ ነጥቦችና እንደገና ደግሞ የሚቀጥለው ርዕስ ላይ ያለው ጋር ስንሄድ የበለጠ ግልጽ እየሆነ የሚመጣልን ነገር አለ። ዋነኛው ነገር ግን እግዚአብሔር የሚወዳቸውን ይገስጻቸዋል ይለናል መጽሐፍ ቅዱስ። ለመገሰጽ ደግሞ የተለያዩ መንገዶችን ይጠቀማል። የሚጠቀምባቸው መንገዶች ለአእምሯችን ከበድ ያሉ ሊሆኑ የሚችሉበት አይነት ሁኔታ ሊኖር ይችላል። ነገር ግን ሁልጊዜ መረዳት ያለብን ነገር አለ። እግዚአብሔር አምላካችን ዘላለማዊ ነው። እግዚአብሔር አምላካችን ቅዱስ የሆነ አምላክ ነው። እግዚአብሔር አምላካችን ታማኝ፣ መሐሪ፣ ጻድቅ እና ፍቅር የሆነ አምላክ ነው። በአንደኛ ዮሐንስ ምዕራፍ 4 ቁጥር 8 እንደምናገኘው እግዚአብሔር ፍቅር ነው። ሌላው ሚካያስ ምዕራፍ 3 ቁጥር 6 ላይ ደግሞ ምን ይለናል? እኔ እግዚአብሔር ነኝና አልለወጥም ይላል። በምንም አይነት ሁኔታ እግዚአብሔር አምላካችን አይለወጥም። ባህሪው የሚለወጥ አምላክ አይደለም። ሐሳቡ መቼም ቢሆን አይቀየርም። ዮሴፍ ወንድሞች ዮሴፍን በሸጡት ጊዜ እግዚአብሔር ዮሴፍን መውደዱን አላቆመም። ለዮሴፍ መጠቀቁን አላቆመም። ዮሴፍ ግን በዛ አይነት ነገር ውስጥ እንዲያልፍ ተፈቀደ። ምክንያቱም እግዚአብሔር ሌሎችም ጭምር የሚያድናቸው ሰዎች ስለነበሩ ከዮሴፍ በላይ በዮሴፍ በዛ ውስጥ ማለፍ ምክንያት የሚድኑ የሚፈወሱ ሰዎች ስለነበሩ እግዚአብሔር በዛ እንዲያልፍ ተፈቀደ። በእኛም ህይወት ውስጥ ተመሳሳይ ነገሮች ሊከሰቱ ይችላሉ። መልሱ ስለከበደን መልሱ ስላልገባን እግዚአብሔር ትቶናል ማለት አይደለም። እግዚአብሔር ግን እኛ ከምንጠብቀው በላይ የተሻለ ነገር አለው ማለት ነው። ስለዚህ ወገኖቼ ይህንን እንድናስተውልና እንደ እግዚአብሔር እንደ አምላካችን ፈቃድ ለምነን ጸልየን የዘገየ ሲመስለን እግዚአብሔርን እንጠብቅ ብለናል ባለፈው። ዛሬ ደግሞ እግዚአብሔር የሚሰጠው መልስ ለአእምሯችን ቢከብድ ከጠበቅነውና ካሰብነው ውጪ ቢሆንብን ለምን የሚል ጥያቄ ቢመጣብንም አንድ ነገር ላይ እርግጠኞች እንሁን፣ እግዚአብሔር አምላካችን አይለወጥም። ለኛ ያለው ሐሳብ ሁልጊዜ መልካምና በጎ ነው። ስለዚህ እግዚአብሔር አምላክን አሁንም በእምነት የምንጠብቅ ልክ እዚህ ላይ እንባቆም ባይገባውም እግዚአብሔርን አንተ አምላኬ ነህ እንዳለው እግዚአብሔርን አንተ አምላኬ ነህ እንበለው። እዚህ ላይ ተናግሯል እኛ አንጠፋም ማለት። እግዚአብሔር አምላክ ለጥፋታችን የሚሆን መልስ አመጣልን፣ ለመዳናችን የሆነ መልስ ነው የሚሰጠን። ስለዚህ በእግዚአብሔር ላይ እንታመንና እኛም እንደንቀባቁ አንጠፋም። ከእግዚአብሔር ከአምላካችን ጸጋ የተነሳ እንድናለን። በመከራ ውስጥ በስቃይ ውስጥ በአስቸጋሪ ነገር ውስጥ ልናልፍ እንችላለን፣ ነገር ግን እንድናለን። ይህንን አውቀን በዚህ ተስፋ እየተጽናናን እግዚአብሔርን በመጠበቅ እግዚአብሔርን በማመን እንድንኖር እግዚአብሔር አምላክ ጸጋውን ያብዛልን። ተባረኩ።
አሜን አሜን። እግዚአብሔር ይባርክልኝ። እግዚአብሔር የተባረከ ይሁን ስለመልካሙ መልእክት። አዎ እግዚአብሔር ሰውን ለማጥፋት አይፈልግም። ስለመልካሙ ትምህርት እግዚአብሔር የተባረከ ይሁን። አሁን እንግዲህ ፕሮግራማችን ወደ ማጠቃለል እንደርስ ነው። አሁን እህቴ ኢየሩሳሌም በመዝሙር እንደገና ትባርከናለች። ጊዜውን አሁን በኢየሩሳሌም ሰጣለሁ። ኢየሩስ
ሰማለሁ። አሁን
አሁን ትሰማያለሽ?
ሃሎ 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 የኔ እናት።
አቤት። አሁን ምን ነው? ኢየሩሳሌም ልዘምር ነው አሁን።
እሺ ጸሎት ጊዜ።
እሺ ህይወቴን ወሰደ የሚለውን ለጌታ ክብር ዘምራለሁ። ህይወቴን የተቀደሰ ይሁን እጆችን ውሰድና ባንተ ይታዘዙልኝ ባንተ ይታዘዙልኝ እግሬን I'm ሁለመናዬን ውሰድ ፍጹም ላንተ እንድሆን የራሴም አይደለውም ያንተ የአምላኬ ነኝ ያንተ የአምላኬነ አሜን
አሜን። እግዚአብሔር ባርክሽ። አሁን እንግዲህ ወደ ጸሎት ከመሄዳችን በፊት
ሄሎ
አቤት።
እሺ እኔ እናት እሺ
እሺ ወደ ጸሎት ከመሄዳችን በፊት መጀመሪያ ዛሬ የተቀዳው ቁጥር 7362 ነው። የተቀዳውን ለመስማት 6054 7548 86 የመግቢያው ቁጥር ደግሞ 7128 61 ፓውንድን በመንካት መስማት ይቻላል። ወይም በሻሎም ዌብሳይት ገብተን በቅርብ የተቀዳው ይመጣል። በዛ በኩል ደግሞ መስማት ይቻላል እና ማካፈል እንችላለን። አሁን ምናልባት እንግዲህ ዶክተር ፍስሐ የምትናገረው ማስታወቂያ ካለ ከጸሎት ከመዝጋታችን በፊት የምትናገረው ነገር ካለ ዶክተር ፍስሐ። እሺ የለም። አሁን እንግዲህ ስለ ጉባኤው
እኔ አለኝ ጸሎት በጣም ድንጋ
አቤት
የተጨነቀኝ ነገር አለና ለልጆቼ በጣም እንድትጸልዩ ማለት የልጆቼ በጣም ጸልዩልኝ። ሁላችሁም በእግዚአብሔር ፊት አቅርቡኝ።
እሺ እንጸልያለን። ወይዘሮ ማማ አበበች አሁን እንግዲህ ጸሎቱን የሚያቀርቡልን አቶ ምንተስኖት ይሆናሉ። ብዙ የጸሎት ጥያቄዎች በጉባኤው እንዳሉ ያውቃሉ። የታመሙ ፎስ የሚፈልጉ ስለ ጁላይ 1-5 የሚሆነው ስብሰባ እንዲሁ ደግሞ ስለ ሰላም ለሀገራችንም ሆነ ለዚህ ሀገር ብዙ ብዙ የጸሎት ያልተነገረ ጥያቄዎች አሉ እና ያንን ይዘው እርስዎ መንፈስ ቅዱስ በመራወት የሚነግሮትን በጸሎት ያቀርቡልን ዘንድ ጊዜውን ለእርስዎ እና ለመንፈስ ቅዱስ አሳልፌ እሰጣለሁ። አቶ ምንተስኖት አሁን በጸሎት ይዘጉልናል።
እሺ ድምጽ ይሰማል?
አዎ።
እሺ እግዚአብሔር ይስጥልኝ። ሁላችንም እንደምንመቸን ሆነን በጌታ ፊት እንቅረብ። ቅዱስ 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 ይሁን ከአምላክ ሰማይና ምድርን የፈጠረ ከአምላክ ሁሉንም የፈጠረ ከአምላክ ምስጋና ላንተ ይሁን። እኛ ኃጢአተኞች ልጆችህን ባለንበት ቦታ ጠብቀህን በዚች ምሽት ስላበቃህን በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም እናመሰግናለን። አያሉ አምላክ ሳምንቱን ሁሉ በሰላም ጠበቀህን እናመሰግናለን። ተመስገን አባባ በአንተ ጥበቃ ነው የቆየ ነው። ዛሬ ይኸው አዲስ ሳምንት ሰጥተህን ጀምረናል። አያሉ አምላክ በዚህ በአዲሱ ሳምንት ደግሞ ይበልጥኑ እንድትባርከን በመድኃኒታችን በጌታችን በኢየሱስ ክርስቶስ እንለምንሃለን። እለት እለት ቃልን ትመግበናለህ እናመሰግናለን። ትልቅ እድል አግኝተናል እናመሰግናለን። በቀን 3 ጊዜ እንመገባለን። ተመስገን ተመስገን አባባ በዚህ ላይ የሚያገለግሉት ልጆችህን መድበሃል። ስለመደብክልን እናመሰግናለን። ታዲያ እንደዚህ ደግሞ በአገልግሎት ላይ ያሉት እህቶቻችን ፕሮግራሙን ሁሉ የሚሸፍኑት ሁሉ ልጆችህን ከነ ቤተሰቦቻቸው ሁሉ እንድትባርካቸው ዘንድ ለምንሃለን። አያሉ አምላክ አንተ እንድትባርካቸው እንለምንሃለን። በዚህ ምሽት ያገለገሉን ከመሪዋ ጀምሮ መዝሙር የዘመሩንም የዘመሩልን በመዝሙር ይባርኩልን በሰንበት ትምህርትም በቃልም ያስተማሩን ልጆችን ከነ ቤተሰቦቻቸው እንድትባርክን ለምንሃለን። እንደዚሁም ጉባኤውንም ከነ ቤተሰቡ እንድትባርክ ዘንድ ለምንሃለን። ሳንባረክ ከፊትህ እንደሚለይን ለምንሃለን። በዚች ምሽት እንድትባርከን በሰማነው ቃልህ እንድንኖር ሰሚዎች ብቻ ሳንሆን ሰምተን ምንኖርበት አድርገን የሰማነው ደግሞ ለሌላ ደግሞ ለማሳለፍ እንድንችል አንተ ጥበቡን እንድትሰጠን ዘንድ ለምንሃለን። ይትጋ ቃልን እንደምንዘራ አንተ እንድትመራን ዘንድ ለምንሃለን። አያሉ አምላክ ምሪቱ ካንተ እንዲመጣልን እንማጸናሃለን። አያሉ አምላክ እናመሰግናለን። አሁንም እንደበደላችን እንዳጣያሳችን አልያስከንም። ምከምረቴ ብዛት የተነሳ ይሁ ኖረናል። አሁንም ረፊ እንዲበዛልን እንለምናሃለን። አያሉ አምላክ እለት እለት መንፈስ ቅዱስህን ሙላ፣ ማሰራችን እንዲሞላ አድርግልን። ማሰራችን ባዶ እንዳይሆን፣ ማሰራችን ጎዶሎ በፍጹም እንዳይሆንብን ሙሉ እንዲሆንልን አድርግልን። በአንተ ጽድቅ እንድንጸድቅ በአንተ ጎዳና እንድንጓዝ አንተ እንድታረገን ዘንድ ለምንሃለን። አያሉ አምላክ በአሁኑ ጊዜ ሰላም በጠፋበት ሰዓት ላይ ናለ ነው የምናየው የምንሰማው ፈጽሞ ጥሩ አይደለም። ይሄም አንተ ተናግረሃል ይዚው መጥፎ እንደሚሆን ያንተ መምጫው ምልክቶችን ሁሉ ተናግረሃል። ያ እየተፈጸመ ነው። ቀና ብለን እንድናይ አያሉ አምላክ እንድታረገን ዘንድ ለምንሃል። ይዚው እንደቀረበ እንድንነቃ እንለምንሃለን። ለልጆቻችን ለልጆቻችን ሁሉ እንለምንሃለን። በዚህ በእንጭጭ አምራቸው ነው ጠላታችን እንዳይጠፍብን እንለምንሃለን። በዚህ ዘመናዊ በሆነ መሳራ ልጆቻችን እንዳስጥብን እንዳይዝብን አያሉ አምላክ። አዎ መሳራው በዚህ ምድር አዎ ጠቃሚ ነው። እግረ መንገዱ ግን አጥፊ ነው። ጥፋትን ያመዝናል። በዚህ ሰይጣን እንዳታልላቸው ልጆቻችን አንተ እንድትጠብቅልን አደራ ላንተ እንሰጣለን። ለምኑ ይሰጣቸዋል ባልከን መሰረት እንለምናለን። አንተ ቃልህን እንትጠብቃለህ። አያሉ አምላክ ስለምትጠብቅ እናመሰግናለን። ልጆቻችን እለት እለት በቤት ውስጥ እንዲያድጉ እንድታርግልን እንለምናለን። የሰማይ አባት እንደ ዮሴፍ እንድታርግልን እንደ ሳሙኤል አገልጋዮች እንዲሆኑ እንድታርግልን እንለምናለን። ሁልጊዜ ቃልህን የሚያነቡ ሁልጊዜ ወደ ቤትህ የሚያዘወትሩ ሁልጊዜ በቤትህ ውስጥ ለማገልገል ዝግጁ እንዲሆኑልን እንለምናለን። የሰማይ አባት መንፈስ ቅዱስህ እንድጠብቃቸው እንለምናለን። አያሉ አምላክ ስለ ሀገራችን ሰላም ያጣችን ሀገራችን ሰላም እንድትሰጣት ዘንድ እንለምናለን። ሰላም ይራቀባት ሰላም በማጣት የተራበች አገር ናት። እባክን አንተ ድረስላት። አንተ ነህ ለሀገራችን ፈውስ የምትሰጥ። ሰው አይደለም። ሰው ምንም ሊያርግልን አይችልም። የሰው እርዳታ የሰው ሰላም የትም አይደርስም። አንተ ግን አንድ ቃል ተናገር ለሀገራችን ሰላም ትሁን እንድትልን ዘንድ ለምንሃለን። ህዝባችን ደግሞ ንስሐ እንዲገባ አድርግልን። ወደ አንተ እንዲመጡ አድርግልን። ከከንቱ አምልኮ እንዲላቀቁ እንድታደርግ ዘንድ ለምንሃለን። የሰማይ አባት ቃልህን የምናገሩ እንድታበዛልን ቃልህን የሚዘሩ እንድታበዛልን ዘንድ እለምናለን። አያሉ አምላክ ለኛ ሀገር ብቻ ሳይሆን ለጎረቤት ሀገርም ለዓለም ሁሉ ቃልህን የምናገሩት እንድታበዛልን እንለምናለን። የሰማይ አባት ወዙር አበበች ስለ ልጆቻቸው ተጨንቆ ጠይቋል ጻሉ በጸሎት አንተ ጋር እንድንቀርብ ሰምተሃል አይተሃል ታውቃለህ ከኛ በላይ ጭንቀታቸውን ሁሉ ታውቃለህ ኃያሉ አምላክ ምን እንደደረሰባቸው የምታውቁ አንተ ነህ መፍትሄም ትሰጥም አንተ ነህ በለ መፍትሄው አንተ ነህ አንተ እንድትደርስላቸው ዘንድ ለምናለ ስለ ልጆቻቸው እኛ ብቻም ሳንሆን ሌሎችም ይጸልያሉ የነሱን ጸሎት እንድትሰማ የኛን ጸሎት እንድትሰማ የቤተሰብ ጸሎት ሁሉ እንድትሰማ አንተ እንድትደርስላቸው ዘንድ እንማጸናለን አያሉ አምላክ የታመሙም ብዙ ወንድሞች እህቶቻችን አሉ እኛ ስማቸውን ጥቂት ነው የምናውቃቸው አንተ በብዙ ታውቃለህ አያሉ አምላክ ለነሱም ለምናውቃቸው ለነዚህ ጥቂቶችም ሰዎችም እንድትፈውሳቸው ዘንድ እንለምናለን ሁዙራ በቤት ራሳቸው ያማቸዋል አንተ እንድትደርስላቸው እንድትፈውሳቸው ዘንድ ለምናለን ሁዙሮ ዜናም እንደዚሁ ችግር አላቸው አቶ ግርማ ወንድማችን ያልጋ ቆረኛ ሆኖ የቀረብን ወንድማችን ይባክን እንድትፈውሰው ዘንድ ለምናለን እንደዚሁ ይታችን አስር ተበጀ ያልጋ ቆረኛ ሆና ይሁአለች ታውቃታለህ ከኛ በላይ ይባክን እሷንም እንድትፈውሳት ዘንድ ለምናለን አስር ነገሪን ደግሞ ታማለች ወዘሮ ነጥሩ ወዘሮ ጥሩነሽ ኃያሉ አምላክ ሌሎች ሁሉ አሉ አንተ የምታውቃቸው ይባክን አንተ እንድትፈውሳቸው ዘንድ ለምናለን ስለ ወዘሮ ሊዲያ እናመሰግናለን ስለፈወስካት ክብር ምስጋና ለአንተ ይሁን አንተ ለምንን ያፈርንበት ጊዜ የለም እናመሰግናለን ኃያሉ አምላክ ጆሮአቸው የማይሰሙ መናገር የማይችሉ ህፃናቶች ሞልቷል ኃያሉ አምላክ እነሱንም እንድትፈውስልን ዘንድ ለምናለን እባክህ ለምነው ሰማን አባታችን ብለን ለምስክርነት ቃል እንድንናገር እነዚህ ህፃናቶች ባሉበት ቦታ እንድትፈውሳቸው ዘንድ ለምናለን አያሉ አምላክ ቴሌኮንፈረንስን በቀን 3 ጊዜ እንድንመገብ አድርገህልናል ተመስገን በየጊዜው የሚያገለግሉትን እህቶቻችን አሁንም ከፊት ያቀርባል እነሱን ከነ ቤተሰቦቻቸው እንድትባርካቸው ኮሚቴው ይህንን የሚመሩት ኮሚቴዎችን ሁሉ ከነ ቤተሰቦቻቸው እንድትባርክ እንለምናለን ጁላይ ካንዲስ ካምስ ምምደረገው ኮንፈረንስ አያሉ አምላክ በዛ አንተ እንድትገኝ እዛ ላይ የሚመጡትን ልጆችን ሁሉ እንድትባርካቸው ዘንድ ለምናለን ተናጋሪዎች ቃልን የሚናገሩትን ሁሉ አንተ ከንፈራቸውን እንድትነካ ጥበብህን እንድትሰጣቸው ዘንድ ለምናለን የሚዘምሩት የሚጸልዩትን ሁሉ እንድትባርካቸው ዘንድ ለምናለን ጉባኤውም ሁሉ እንዲባረክ ዘንድ ለምናለን አያሉ አምላክ በዛ ጉባኤ ውስጥ አንተ እንድትገኝ ጉባኤው ሁሉ እንዲባረክ አዲስ ነፍሳት ምድኑበት እንዲሆን እንለምናለን አያሉ አምላክ ስለሰማህን እናመሰግናለን በሰላም አውለህናል ክብር ምስጋና ለአንተ ይሁን አሁን ደግሞ በሰላም አሳድረን ከክፉ ሁሉ ጠብቀን ለሊቱን የሰላም ለሊት አድርግልን በማለዳ ደግሞ ድንቅ ቃልን ለመስማት እንድንበቃ አድርገን ከኛ ጋር ሁን በመዳንታችን በጌታችን በኢየሱስ ክርስቶስ ስም ስማ አሜን አሜን
እግዚአብሔር ባርኮት ለኛ እንደካተቱ እግዚአብሔር እርሶንም ጸሎት ይስማ አሁን እንግዲህ ፕሮግራሙን ወደ ማጠቃለሉ ደርሰናል እንግዲህ በአገልግሎትም በሰንበት ትምህርትም ያስተማራችሁን በቃልም የተናገራችሁን ሁሉ እግዚአብሔር ይባርካችሁ ላለው እንግዲህ በእያለንበት ነገ በጧቱ በሚሆነው ስብሰባ እስከምንገናኝ ድረስ እግዚአብሔር መላእክቱን ሰዶ ሰላም ያሳድረን ደና አደሩ ደናምሹ ደናውሉ